ሰላም ጤና ስጥልኝ ወገኖቼ፣ እንደምንዋላችሁ። እንኳን ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ የምሽት ፕሮግራም በሰላም መጣችሁ። ዛሬ ዕለቱ ሮብ እንደ ሮፕ አቆጣጠር ኤፕሪል 15 2026 የቅጂ ቁጥሩ 7157 ነው። 7157 የምሽቱ አገልጋዮች ቃል ወንድማችን ዶክተር አማኑኤል ቆርጋ፣ ሰንበት ትምህርት ወንድማችን አቶ ሙሉጌታ ዶልቾ፣ መዝሙር እህት ህይወት ቦጋለና እህት ሂሩት አግደው፣ ጸሎት እህት ወይዘሮ ልሳኔ ይሆናሉ። እኔም ፕሮግራሙን የሚመራው አማረሽ ጎጎ ነኝ። የሳምንቱ የሰንበት ትምህርት ጥቅስ የሚገኘው ሶስተኛ ሰንበት ትምህርት ሉቃስ 14:11 ሉቃስ 14:11 ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱንም የሚያዋርድ ከፍ ይላል ይላል። መንፈስ ቅዱስ እንዲመራን እንጸልያለን። የዘላለም አምላክ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ጥበቃን፣ ቸርነት፣ መልካምነት ይበስቱ ለዚህ ሰዓት ስላበቃን፣ ሳምንቱንም ጌታ ሆይ በሰላም በጤና እያሻገርከን ለሳምንቱ አጋማሽ ቀን ስላበቃን ክብር ምስጋና ለአንተ ይሁን። አቤቱ ጌታ ሆይ በዚህ ሰዓት ጌታ ሆይ አንተን ሽተን በእግሮች ስር ቁጭ ብለን ለመባረክ በዚህ ጊዜ ጌታ ሆይ በፊት ተገኝተናልና አባት ሆይ ወደዚህ መስመር ጌታ ሆይ በዚህ መስመር ጌታ ሆይ የሚገኙትን ሁሉ አንተ ጌታ በአንጻራቸው ተገኝተ እንድትባርካቸው ሀሳባቸውን፣ አይምሯቸውን ሁሉ አንተ እንድትቆጣጠር እማጸናሃለሁ። መስመሩን ስንከፍት ቀድመ ጌታ ሆይ የመጀመሪያውን ስፍራ አንተ እንድትይዝ እንድትመራን እማጸናሃለሁኝ። ኦ ጌታዬና አምላኬ ሆይ በዚህ መስመር ፈቃደኛ ልብ ሰጥታቸው ለአገልግሎት በቃል በሰንበት ትምህርት በመዝሙር በጸሎት ቁጭ ብሎ ለመባረክም ጌታ ሆይ የተሰበሰቡትን ነፍሶች ሁሉ አንተ በአንጻራቸው ተገኝተ እንድትባርካቸው እንድትባርከን ማጸናሃለውኝ። አባት ሆይ በዚህ ምድረ በዳ ይህንን መስመር ጌታ ሆይ ስለፈጠርክልን በእውነት ቴክኖሎጂን በአግባቡ መጠቀምን ስላስተማርከን ለእኛ ለልጆች ክብር ምስጋና ለአንተ ይሁን። አባቴና አምላኬ ሆይ የምንባረክበት አባት ሆይ በእውነት ልዩ ጌታ ሆይ መገለጥ የሚሆንልን ሌሊት የአምልኮ ጊዜ እንዲሆነን እማጸናሃለሁኝ። አባቴ ሆይ በዚህ መስመር በልዩ ልዩ ሁኔታ ውስጥ በመሆን እግዚአብሔር መልስ አለ ብሎ አምኖ የጸሎት አደራ ጌታ ሆይ ሰጡትን ጌታ ሆይ ነፍሶች አንተ ተገኝተህ ጌታ ሆይ እነሱ ከሚናገሩት በላይ ልባቸውንም ኩላሊታቸውንም የምትመረምር ከእስትንፋሳቸው በላይ ቅርብ የሆንክ አምላክ እንደ አስፈላጊነቱ እንደኛ ጥያቄ ሳይሆን እንደሚያስፈልገን አድርገህ ጌታ ሆይ መልስ እንድሰጠን እየሰጠህንም ስለሆነ ክብር ምስጋና ለአንተ ይሁን። አባት ሆይ በእውነት እግዚአብሔር አደረገልን ብሎ መልስ ይዘው በፊት መቅረብ እንድንችል እርዳን። አቤቱ ጌታዬና አምላኬ ሆይ በእውነት ትሁት የሆነውን ልብ ለአንተ የሚታዘዝ ለአንተ የሚገዛ አባት ሆይ በእውነት ለአንተ መገዛት ለአንተ መታዘዝ ዞሮ ዞሮ ጥቅሙ የራሳችን እንደሆነ አስተውለን ጌታ ሆይ ራሳችን በራስ መመካት እንትተን በንተ ላይ በመመካት ጌታ ሆይ እንድንባረክ ትሁት የሆነውን ልብ ለእያንዳንዳችን እንድሰጠን እማጸናለሁኝ። ፕሮግራማችንን ባርክልን። ጀምረን እስክጨርስ ባለው ሰዓት ሁሉ አንተ ሁሉን ነገር እንድትቆጣጠር እማጸናለሁኝ። ለታመኑ እጆች የሰጠው በኢየሱስ ክርስቶስ ስም አሜን። በድጋሚ ወገኖቼ እንደምናመሻችው፣ አሁን የመዝሙር አገልግሎት እያገለገልን ሰንበት እንደሚደርስ እንቆያለን። የመዝሙር ምርጫ ያለው አንሚታርጎሽ ጋሽ በቃ እግዚአብሔር ይባርኮት።
ሜን ሁላችን ይባርከን። ዛሬ ቀን ጌታ እያከበርኩኝ 72 በድሮ መጽሐፋችን ለጌታ ክብር ዘምራለሁኝ። 73 ኦ ጌታ ሆ ወይ በመረተ ወዳንተ ቅርበ በሰጀን የጠፋለ በጸጋ ድነን ኃጢአታችን ይቅር በለን አሁን ተቀበለን በዚህ ዓለም አትተወን ወዳንተ ወሰደን መንፈስ ቅዱስ መለኮ ናናውረ ደለ በሃይለ እነቃቃት ለጽርቅ አፋን የአምላክ ልጅ ሃሌሉያ በደም የዋጀህ ዛሬ ደግሞ አትለየ ለዘላለም አሜን።
አሜን። ጋሽ በቄ እግዚአብሔር አብስቴ ባርኮት። ሌላ
ዘምራለሁ።
እሺ፣ ባንቺው እግዚአብሔር ይባርክሽ።
አሜን። ሁላችንም 204 የሰልፉ መሪ ጌታ አምላክ ነው። የአምላክ ወገኖች ለሰልፉ ውጡ፣ የአምላክ ሲዋጋ እንድታዩ። ጠብቁ ቁሞ ማዳኑን እዩ፣ በርሱ ማሸነፍ እንድትረኩ። ንቁ ቁሙ የአምላክ ወታደሮች፣ ቃሉን ያዙ ለሁሉ አዳርሱ። አሁን ሂዱ ሃሌሉያ በሉ፣ የሰልፉ መሪ ጌታ አምላክ ነው። ታላቅ አምላክ ሆይ ስጠራው ስምን፣ አሁን ደግፈን በጸጋ ጦርነት አልፎ ድልም ሲታወድ በፊት ቀርበን እንድናይ። ንቁ ቁሙ የአምላክ ወታደሮች፣ ቃሉን ያዙ ለሁሉ አዳርሱ። አሁን ሂዱ ሃሌሉያ በሉ፣ የሰልፉ መሪ ጌታ አምላክ ነው። በኃይል ታጥቀን እንጓዛለን፣ አንተ ስትመራን አንፈራም። ቃል ለእግራችን መብራት ነውና፣ አንተን ታምነን ከቶ አንወድቅም። ንቁ ቁሙ የአምላክ ወታደሮች፣ ቃሉን ያዙ ለሁሉ አዳርሱ። አሁን ሂዱ ሃሌሉያ በሉ፣ የሰልፉ መሪ ጌታ አምላክ ነው። አሁን ሂዱ ሃሌሉያ በሉ፣ የሰልፉ መሪ ጌታ አምላክ ነው። እንደሚቆም እግዚአብሔር ባንቺ ጋር።
አሜን አሜን። እግዚአብሔር ይባርክሽ ባንቺዬ። ሌላ
እኔ ዘምራለሁ።
እሺ፣ ይክለምለም ተባረኪ።
እሺ፣ መዝሙር 207 ሰባኪው አለ ከንቱ ነው የሚለውን ለጌታ ክብር ዘምራለሁ።
ሰባኪው አለ ከንቱ ነው፣ ከሰማይ በታች የሚሰራው ደስ የሚለውና የሚያዝነው፣ ሁሉም በተሎ ሊያልፍ ነው። ከንቱ ነው ከንቱ ነው፣ ሰባኪው አለ ከንቱ ነው ከንቱ ነው ከንቱ ነው። ሀብት ከንቱ ነው፣ እንደ ሟሪ ሰው ብዙ አመት ስደክም በዚህ ዓለም ንብረት፣ ና ብለህ ብትጠራኝ በቅጽበት ምን ልመልስ ነኝ ባንተ ፊት? ከንቱ ነው ከንቱ ነው ሰባኪ ዋለ ከንቱ ነው ከንቱ ነው ከንቱ ነው የዚህ ዓለም ሀብት ከንቱ ነው ባለጸጋ ሆይ ለምን መዝገብህን ትሰበስባለህ ዛሬውን ስትፈለግ በፍጥነት ለመሄድ በሞት ተይዘህ ከንቱ ነው ከንቱ ነው ሰባኪ ዋለ ከንቱ ነው ከንቱ ሁሉ ከንቱን ይመስላል ዘመኑም እንደ ጥላ ያልፋል በቅጽበት አበባውም ይረግፋል መታሰቢያውም ይጠፋል ከንቱ ነው ከንቱ ነው
አሜን። እውነት ነው ከንቱ ቤታችንን በአሻዋ ላይ ሳይሆን በአለት ላይ መስራት እንድንችል ማስተዋልን ጌታ ይስጠን። ለመዝሙሩ እግዚአብሔር አብዝቶ ይባርክሽ።
አሜን።
ሌላ
ለምራለን።
እሺ ማርሸት ቀጥሎ ማን ድምጽ እንደሆነ አለየውም።
ለምለም
ማርሸት ቀጥሎ ስትር ለምለም
ስትር ለምለም ስትዘምር ሀብት
እሺ ስትር ለምለም ቀጥሎ ማርሸት ዜር
እሺ እግዚአብሔር ይስጥልኝ። በደም የመላ ምንጭ አለ የሚለው ከድሮ መዝሙር 186 በደም የመላ ምንጭ አለ ተቀዳ ከክርስቶስ ከዚያም የታጠቡ ኃጥአን ከበደል ነጹ ከበደል ነጹ ከበደል ነጹ ከዚያም የታጠቡ ኃጥአን ከበደል ነጹ ያሟቹ ሊያደሳለው ያንን ምንጭ በማየት እኔም እንደርሱ የበደል ከዚያ ነጻለው ከዚያ ነጻለው ከዚያ ነጻለው እኔም እንደርሱ የበደል ከዚያ ነጻለው አንተ የሞትህልኝ ጠቦት የደም ኃይል አለው የሚሞቱ ሰዎች ሁሉ እስኪነጹ ድረስ እስኪነጹ ድረስ እስኪነጹ ድረስ የሚሞቱ ሰዎች ሁሉ እስኪነጹ ድረስ ያን ምንጭ ካየሁ በሃይማኖት ያዳነኝን ከሞት የገዛኝ ፍቅር ብቻ ነው ነፍሴን የሚያረካው ነፍሴን የሚያረካው
ነፍሴን የሚያረካው የገዛኝ ፍቅር ብቻ ነው። ነፍሴን የሚያረካው
አሜን። ደርስልኝ
አሜን። ለዚህ ግሩም ፍቅር ክብር ለእግዚአብሔር ይሁን። እግዚአብሔር አብዝቶ ይባርክሽ። እህት ማርሼት።
እሺ፣ ለጌታ ክብር ዘምራለሁ። መዝሙር 78 መድኃኒቴ አልለይም የሚለውን በድሮ መድኃኒቴ አልለይም መንገዱ እንዳይጠፋኝ ከፊቱ ዘንድ ማረቅም በክንዶቹ እንዳቅፈኝ አሁን ነፍሴ አትፈራም ኢየሱሴ ይመራኛል በደስታ መታዘዛለሁ እርሱን እከተላለሁ። መድኃኒቴ አልለይም ዓይኖቹ እንዲህ እምነቴ እንዳይደክም በቃሉ ያበረታኛል ሌሎች በማይሰጡኝ ቃል አሁን ነፍሴ አትፈራም ኢየሱሴ ይመራኛል በደስታ መታዘዛለሁ እርሱን እከተላለሁ። መድኃኒቴ አልለይም በሕይወቴ ጎዳና ብደሰትም ቢከፋኝም በችግር በመከራ አሁን ነፍሴ አትፈራም ኢየሱሴ ይመራኛል በደስታ እታዘዛለሁ እርሱን እከተላለሁ። መድኃኒቴ አልለይም ዓይኖቹ እንዲመሩኝ ወደ ዮርዳኖስ ሊያደርሰኝ ወደ ማዶ ሊያሻግረኝ አሁን ነፍሴ አትፈራም ኢየሱሴ ይመራኛል በደስታ እታዘዛለሁ እርሱን እከተላለሁ።
አሜን አሜን አሜን። እግዚአብሔር ይባርክሽ። እስከ መጨረሻ ጸንተን ከጌታ ጋር ሆነን መጨረሻችን ያማረ እንዲሆን ጌታ ይርዳን። ስለ መዝሙሩ እግዚአብሔር አብዝቶ ይባርክሽ። ስለነበረን ግሩም የመዝሙር አገልግሎት ጊዜ ክብር ለእግዚአብሔር ይሁን። እህቶቼ እንዲሁም ጋሽ በቄ እግዚአብሔር አብዝቶ ይባርካችሁ። አሁን ወደ ሰንበት ትምህርት እንሄዳለን። ወንድማችን ናትናኤል ጌታ መስመር ላይ ይገኛል። መስመሩን ላንተ ለቃለሁ። እንኳን ደህና መጣ። እግዚአብሔር ይባርክ።
አሜን። እግዚአብሔር ይባርካችሁ ሁላችሁንም፣ የዘመራችሁትንም እህቴንም እንግዲህ ያማረች የምትመሪው በሰዓቱ ገብታችሁ አገልግሎቱን ስለጀመራችሁ እግዚአብሔር እናመሰግናለን። እንግዲህ ገና የሚገቡ ወገኖች አሉ። የመዝሙር አገልግሎት ጊዜ እንግዲህ አብቅተዋል። ወደ ሰንበት ትምህርቱ እንገባለን። በዚህ ሳምንት የምናጠናው ሰንበት ትምህርት ትዕቢት ወይስ ትህትና በሚል አርዕስት እንግዲህ ከሰንበት ከሰዓት በኋላ ካለው የሰንበት አዲሱ ሳምንት መጀመሪያ ጀምሮ ጥሩ ጥሩ የሆኑ ንዑስ አርዕስቶችን ስንመለከት ነበር። ትዕቢት ጣቶች ይላል። ትዕቢት እንግዲህ ጣትን ማመልከት በሉቃስ 18 ላይ ፈሪሳዊው እና ቀራጩ ወደ ጸሎት ወደ ቤተ መቅደስ ሄዶ ፈሪሳዊው ወደ ውስጥ ገብቶ ቤተ መቅደስ ውስጥ ገብቶ ቀራጩ ደግሞ ከቤተ መቅደስ ውጭ በር ላይ ቆሞ ራሱን ደረቱን እየደቀሰ ሲጸልይ ነበረ። ከዛ ራስዎን ይወቁ ይላል። እኛ ራሳችንን እናውቃለን ወይ? ማንነታችንን እናውቃለን ወይ? በሶሳይቲም ይሁን በመንፈሳዊ ህይወታችን በአካባቢያችን ካሉ ወገኖች ጋር ያለን ግንኙነት ከሰዎች ጋር ስንገናኝ ትሁቶች ነን ወይንስ እንደ ንጉስ መሆን ነው የምንፈልገው? ስለራሳችን ስናወራ ስለራሳችን ስንበህ ስለራሳችን ህይወት ስንመሰክር ምን አይነት እግዚአብሔርን በሚያስከብር ሁኔታ ነው የምንመሰክረው ወይስ ስለራሳችን ሰዎች እንዲያደንቁ ነው? እንግዲህ እንደኛ ነገሮች በጣም በጣም በጥንቃቄ ልናስብባቸው የሚገቡ ናቸው። የሙሴን ደግሞ ስለ ሙሴ ህይወት ትላንትና ውይይት ነበረ። በትላንትና ውይይት ሙሴ እጅግ ትሁት የሆነ ሰው እንደሆነ ትሁት የሆነ ሰው እንግዲህ የግብፅን የፍልስፍና፣ የሃይማኖት ትምህርት፣ የውትድርና ትምህርት፣ የፖለቲካ ትምህርት በግብፅ ትምህርት እጅግ የተካነ ሰው ነበር። ወደ ቤተ መቅደስ የገባው ወደ ግብፅ ስርዓት የገባው ገና ረስቻለሁ በቀጥታ በስንት ዓመቱ፣ በሰባት ዓመቱ ይሁን በአስራ ሁለት ዓመቱ የፈርዖን ልጅ ወደ ቤተ መንግስት እንደወሰደችው ከዛን ጊዜ ጀምሮ የቤተ መንግስቱ ስርዓት የጣዖት አምልኮን ስርዓት ሁሉ ተምሯል፣ አጥንቷል፣ አምኗል ማለት እና ተምሯል ማለት የተለያዩ ነገሮች መሆናቸውን ደግሞ ማሰብ አለብን። ሙሴ የግብፅን የጣዖት ስርዓት ያውቃል፣ ተምሯል፣ ግን ልቡን ሰጥቷል አልሰጠም። ልቡን አለመስጠቱን የምናውቀው መጽሐፍ ቅዱስ ስለነገረን። ለምን? የግብፅን ሀብት፣ የግብፅን ዝና፣ የግብፅን ክብር ከመጎናጸፍ ይልቅ ከህዝቡ ጋራ መጎሳቆልን መረጠ ይላል። ህዝቡ የእግዚአብሔር ህዝብ እንደነበረ ያውቃል። ምክንያቱም እናቱ አስተምረዋለች። እናቶች ሁልጊዜ እንድታስቡ ያስፈልጋል። በቤት ውስጥ ያላችሁ ኃላፊነት በተለይ ልጆችን በማሳደግ ምንም እንኳን ባልና ሚስት ቤት ውስጥ ብትኖሩ፣ እናቶች በልጆቻችሁ ላይ ያላችሁ ተጽዕኖ ከአባት የበለጠ እንደሆነ እንድታውቁ ያስፈልጋል። ስለ ሙሴ ህይወት የሙሴ አባት ምን እንዳደረገ መጽሐፍ ቅዱስ አይነግረንም። እናቱ ግን ምን እንዳደረገች ይናገራል። የሙሴ አባት ሄዶ ለፈርዖን አገልግሎት መስጠት ነበረበት። ህንፃ ስራ ሲሉት መስራት ነበረበት። ከባሮች አንዱ ነው። እሷ ግን ቤቱና ልጆቿን ታሳድግ ነበር። በሙሴ ህይወት ላይ እጅግ ከፍተኛ ለውጥ ያመጣችው እናቱ ናት። እናቱ ባስተማረችው በዛ በተሰጣት እድል ስለ እግዚአብሔርና ስለ እግዚአብሔር ህዝብ በሙሴ አእምሮ ውስጥና ልብ ውስጥ እንዲቀረጽ አድርጋ ነው ወደ ቤተ መንግስት የላከችው። በቤት ውስጥም ቢሆን እናቶች እናንተ ከባሎቻችሁ ጋር የምትነጋገሩበት ሁኔታ ልጆቻችሁን በጣም አፌክት ያደርጋል። ባሎችም እርግጥ ኃላፊነት አለብን፣ እናቶች ግን የበለጠ ኃላፊነት አለባችሁ። ምክንያቱም ልጆች አብዛኛውን ጊዜ ኮፒ የሚያደርጉት የእናቶችን የተለየ የመስተሳሰር መንፈስ አለ እና ሙሴን መስመር ያሳዘችው እናቱ ነበረች። እንጸልይ። እግዚአብሔር አባታችን እናመሰግናለን። በሕይወታችን መስመር ያስያዙንን ወገኖች ስናስብ ከቤት ለራሴ እናቴ፣ ከዚያም በትምህርት ቤት መምህራኖቼ ጓደኞቼን ተጽዕኖ አስድርከዋል። እውነተኛ ተጽዕኖ ግን በሕይወት ያመጣኸው ጌታ ሆይ አንተ ነህ። ስለዚህ አመሰግናለሁ። እዚህም ወገኖቼ ስለዚህ የሚመሰክሩት ብዙ ነገር እንዳላቸው ምንም ጥርጥር የለኝ። የእያንዳንዳችንን ሕይወት የሚያንጽ ትምህርት ያስተማሩትን ወገኖቻችንን ስለ እነሱ እጅግ አድርገን እናመሰግናለን አምላካችን። አሁንም ዛሬ በምናጠናው ታላቁ ጥፋት ታላቁ ጥቃት በሚል አርዕስት ሰይጣን በአንተ ላይ ታላቅ ጥቃት ለማድረስ እንደሞከረ መጽሐፍ ቅዱስ ይናገራል። እኛም ደግሞ በየቀኑ ታላቅ ጥቃት በራሳችንም በሌሎችም ላይ የምናደርስበት ሁኔታዎች አሉ። ጌታ ሆይ ያንን እንድናስብ እንድናስተውል ልታስተምረን ፈቃድ ስለሆነ ክብርና ምስጋና ላንተ ይሁን። አሁንም በመካከላችን ተገኝተህ አስተምረን በጌታ በኢየሱስ አሜን። እንግዲህ ወገኖቼ የዛሬው ሰንበት ትምህርታችን ታላቁ ጥቃት ይላል። እንግዲህ እግር ኳስ የምትከታተሉ ወይም ደግሞ ማንኛውንም ስፖርት የምትከታተሉ ወገኖች በእግር ኳስ በተለይ እንግዲህ ብዙዎቻችን ኢትዮጵያ ያደግን ወይም ደግሞ እግር ኳስን በጣም የምንወድ የምንከታተለው 11 ተጫዋቾች አሉ። በተቀራኒ ሁለት ቡድን ሲጫወት 11 11 22 ተጫዋቾች እና 3 ወይም 4 ሪዘርቮች ይኖራሉ። እያንዳንዱ ተጫዋች ቆሞ የሚጫወትበት ቦታ በጣም በጣም አስፈላጊ ነው። ድል ለማድረግ ብዙ ድል የሚገኘው ደግሞ ከአጥቂዎች ነው። አጥቂዎች ጎል የማግባት ስጦታ ያላቸው ናቸው። እርግጥ ሁሉም ጎል የማግባት እድል አለው። አጥቂዎች ግን ጎል ያገባሉ ተብለው ይጠበቃሉ። ጥቃት የዛሬው እንግዲህ አርዕስታችን በእንግሊዝኛው the greatest offense ይላል፣ በአማርኛው ታላቁ ጥፋት ይላል። ታላቁ ጥፋት የሚለውን ትርጉም አልወደድኩትም፣ ግን ታላቁ ጥቃት ወይም ደግሞ ታላቁ መተላለፍ በመጽሐፍ ቅዱስ ውስጥ እጅግ አስቀያሚ የሆነ ኃጢአት ምንድን ነው? ትዕቢት። በእግዚአብሔር ዘንድ ትዕቢት እጅግ አድርጎ አጸያፊ ነው። ሉሲፈር ከሰማይ የወደቀው በትዕቢት ምክንያት። ኢሳይያስ ምዕራፍ 12ን ስናነብ፣ ሕዝቅኤል 28ን ስናነብ ስለ ሰይጣን ትዕቢት ይናገራል እና በእግዚአብሔር ዘንድ እጅግ 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 አድርጎ አጸያፊ ነው። በሰዎችም ዘንድ ደግሞ አጸያፊ ነው። ሰዎች ራሳቸውን በሰዎች መካከል፣ በቤተሰብ መካከል ይሁን፣ በጓደኞች መካከል ይሁን፣ በቤተ ክርስቲያን ውስጥ ይሁን፣ ትዕቢተኛ የሆነ ሰው ሲኖር፣ ሁሉን እኔ አውቃለሁ የሚል ሰው ሲኖር፣ ሌሎች የሌሎች ሀሳብ ዋጋ የለውም የእኔ ብቻ ነው ትክክል የሚል ሰው፣ ሴትም ይሁን ወንድ ለውጥ የለውም፣ ትንሽ ይሁን ትልቅ ለውጥ የለውም። ራሱን ከሌሎች አስበልጦ የሚያይ ሁሉ በእግዚአብሔር ዘንድ እጅግ ለእግዚአብሔር ሐዘን እንሆናለን፣ በህብረተሰቡ ዘንድም የተጠላን እንሆናለን፣ የተናቅን እንሆናለን። እኛ ትዕቢተኞች ስለሆን ሁሉን እናውቃለን የሚል ሰዎች ስለሆን ሰዎች የሚያከብሩን ሊመስለን አይገባም። ሊፈሩን ይችላሉ። በሰው ፊት ያዋርደኛል ብሎ እኔ አሁን ጥቂት ሰዎች አውቃለሁኝ። በእነሱ አካባቢ በመሆንበት ጊዜ በጣም እፈራለሁ። የምፈራበት ምክንያት አፍላፊ የሚናገሩ ሰዎች አሉ። ያልሆነ ነገር የሚናገሩ እንደመሰላቸው የፈለጉትን ምን አለብኝ በሚል መንፈስ የሚናገሩ ሰዎች አሉ። እንደውም አንዳንዶቹ የቅርብ ጓደኞቼ ናቸው። በአሁኑ ሰዓት ጓደኝነታችን በጣም እየላላ ሄደዋል። ቢሆንም ግን ለረጅም ጊዜ የማውቃቸው ግን አፍላፊ የሚናገሩ ሰዎች አሉ። ያ የስዕቤት መንፈስ ሁሉን አዋቂ ነኝ እኔ ብቻ ነኝ መደመጥ የሚገባኝ እኔ ብቻ ነኝ አንድን ነገር መፈጸም ማድረግ የምችለው የሚሉ ሰዎች ለህብረተሰቡ ለቤተ ክርስቲያንም ለቤተሰብም ትልቅ ሸክም ናቸው፣ ትልቅ ጥፋት ናቸው። በቤተሰብ ውስጥ አንዳንድ ጊዜ ጭቅጭቅ ይኖራል። ያ ማለት ትልቅ ጥፋት ተፈጠረ ማለት አይደለም፣ አለመግባባት ይፈጠራል። ነገር ግን ከጊዜ ወደ ጊዜ እጅግ ኦፌንሲቭ በሆነ ሁኔታ በጥቃት መንፈስ ቤተሰብንም ቤተክርስቲያንንም ህብረተሰብንም ለመቆጣጠር የሚፈልጉ ሰዎች በእግዚአብሔር ዘንድም የተወደዱ አይደሉም፣ በህብረተሰብም የተወደዱ አይደሉም። ያ የሰይጣን መንፈስ፣ የኩራት መንፈስ፣ የትዕቢት መንፈስ ያላቸው ናቸው። እና የዛሬው አርዕስታችን ላይ ጌታ ኢየሱስን ያስከፋው ነገር ቢኖር 12ቱ ደቀ መዛሙርት ከጌታ ኢየሱስ ጋር አብሮ የተጓዙ ጌታ ኢየሱስ ከቦታ ወደ ቦታ ሲሄድ ሲራብ አይተውታል፣ ሲጠማ አይተውታል፣ ደክሞ ሲቀመጥ እንቅልፍ ሸለብ ሲያደርገው አይተውታል፣ ድንጋይ ተደግፎ ሲተኛ አይተውታል፣ ከዛ የተራቡ ሰዎችን ሲመግብ አይተውታል፣ ሲሰብክ አይተውታል፣ የታመሙትን ሲፈውስ አይተውታል። የሞተውን ሬሳ ተሸክማ ስትሄድ እያለቀሰች እርድብን እያለች የምትሄደዋን ሴት ሲያይ እንባው እየፈሰሰ ሬሳውን አስቆሞ ሕፃኗን አስነስቶ ለእናቱ እቅፍ ሰጥቶ ያንን ሲያደርግ አይተዋል። የተራቡትን ሰዎች እባካችሁ መግቧቸው ብሎ ሲል አይተውታል። ጌታ ኢየሱስ ምን ያህል ሕዝብ በኢየሩሳሌም እና በዙሪያ በነበሩ ከተሞች እንደነበሩ አላውቅም። ጌታ ኢየሱስ በሄደበት ስፍራ ሁሉ ሲገለገል ሳይሆን ሲያገለግል ነበር የሚታይ። የተገለገለባቸው ቦታዎች ታስታውሱ እንደሆነ ዘኬዎስ ቤት፣ ከዛ ስምዖን ቤት ለምጻሙ ማርያም በለምጻሙ ቤት ነው እግሩ ላይ ሽቱ ደፍታ እግሩን ያጠበች። ዘኬዎስ ደግሞ ኃጢአቱ ይቅር ስለተባለልህ ጌታ ወደ አንተ ገብቼ ዛሬ ምሳ ከአንተ ጋር መብላት እፈልጋለሁ ብሎ ባለው ጊዜ ከደስታው የተነሳ እንዴት እኔ ኃጢአተኛ የተላለፍ የበደልኩ ሌባ ውሸታም ሰው ቤት ጌታዬ አምላኬ እጅግ ያከበርኩ ፊትህን ብቻ ለማየት ዛፍ ላይ ወጥቼ ተንጠልጥዬ ተደብቄ ቁመቴ አልደርስ ያለ ሰው ለእኔ ክብር ሰጥተህ ወደ ቤቴ መጥተህ በእኔ በኃጢአተኛ ቤት ውስጥ ከእኔ ጋር ማዕድ ልትቆርስ በእኔ ጠረጴዛ ለመቀመጥ ፈቃድ ስለሆነ ብሎ እጅግ ተደስቶ ከዛ ኑዛዜ ሲገባ ምንድን ነው ያለው? በሐሰት የሰረቅኳቸውን አራት እጥፍ አድርጌ እመልሳለሁ። ዘኬዎስ ሀብታም ነኝ ብሎ ሊኮራ ይገባው ነበር፣ ግን አልኮራም። ምንነቱ ታየ። ጌታ ኢየሱስን ሲያይ የእሱ ኃጢአተኝነቱ ምን ያህል እንደሆነ በተመለከተ ጊዜ በጌታ ፊት ተደፍቶ የሰረቅኩትን ሁሉ መልሳለሁ አራት እጥፍ አድርጌ። ደቀ መዛሙርቱ ግን ምን አሉ? 12ቱ ማንኛችንን ከቀኝና ከግራ የምንቀመጥ በክርስቶስ መንግስት የበላይ ማን ነው ከኛ መካከል? እያንዳንዳቸው ራሳቸውን ከአንደኛው በላይ አድርገው ነበረ። ሉቃስ 22 ከ24 እስከ 27 በአውጣችሁ ብታነቡልኝ ደስ ይለኛል። ሉቃስ ሀያ ሁለት ከሀያ አራት እስከ ሀያ ሰባት እኔና እናንተ ብንሆን ከጌታ ከኢየሱስ ጋር ስንሄድ ነበር የሰራውን ስራ ሁሉ አይተን ጌታ ኢየሱስ መርጦን ከእርሱ ጋር እየተጓዝ የስልጣን ቦታ ነበር የምንፈልገው ወይንስ ጌታ ኢየሱስ ሲያገለግል እንደነበረ ማገልገል ነበር የምንፈልገው? ሉቃስ 22ን ያወጣ ሰው ካለ ብታነቡልኝ ደስ ይለኛል። ካላወጣችሁ እኔ አውጥቻለሁ አነባለሁ። 24 እስከ 26 ኦኬ እሺ አነብልኝ።
እሺ እንደዚህ ይላል። ደግሞ ማናቸውም ታላቅ ሆኖ እንዲቆጠር በመካከላቸው ክርክር ሆነ። እንዲህም አላቸው፣ የአሕዛብ ነገሥታት ይገዟቸዋል፣ በላያቸውም የሚሰለጥኑት ቸርነትን አድራጊዎች ይባላሉ። እናንተ ግን እንዲህ አትሁኑ። ነገር ግን ከእናንተ ታላቅ የሆነ በመካከላችሁ እንደ ታናሽ የሚገዛም እንደሚያገለግል ይሁን። በማዕድ የተቀመጠ ወይስ የሚያገለግል ማናቸው ታላቅ ነው? የተቀመጠው አይደለምን? እኔ ግን በመካከላችሁ እንደሚያገለግል ነኝ።
እግዚአብሔር ይባርክሽ። ስለዚህ ጌታ ኢየሱስ ክርስቶስ እንደ አገልጋይ፣ ደቀ መዛሙርቱ እንደ ክብር እንግዶች፣ በእናንተ ዘንድ እንደዛ አይሁን አለ። እያንዳንዳችሁ አንዳንዳችሁን ለማገልገል ፈቃደኞች ልትሆኑ ይገባል። እኔ እናንተን የማሰለጥነው የማስተምረው በተግባርም የማሳያችሁ አገልጋዮች እንድትሆኑ ነው። ግብዣ ስንጠራ በአሁኑ ጊዜ እንደ ድሮ በእምነት ምክንያት ብዙዎቻችን እዚህ በከተማ ያለነው ብዙ ስራ አይተናልና እንደ ድሮ አንገባበዝም። እና ብንገባበዝም ዛሬ ስንቶቻችንን የተሻለ ወንበር ለመያዝ ምቹ የሆነ መቀመጫ ለመያዝ የምንሞክር? እኔ እውነቱን ልንገራችሁ የማይመች ወንበር ላይ ነው የምቀመጠው ብዙ ጊዜ። ምክንያቱም ይሄ ጥቅስ ሁሌ ትዝ ይለኛል፣ ወደ አእምሮ ይመጣል። የቤቱ ባለቤት ከፍ አድርጎ ያስቀምጠኝ እንጂ እኔ የተሻለ ወንበር ላይ ሄጄ ሶፋ ላይ ሄጄ ለመቀመጥ አልሞክርም። ካልሆነ ወጥግ ይዤ ቆማለሁ። ብዙ ሰው ካለ መቀመጫ ካለ ደግሞ በቃ ራቅ ያለ ከሌላው ቆሸሽ ያለ ወንበር ላይ ነው የምቀመጠው። እውነቱን ለመናገር ከዛ ኖ ጋሽ ሙሉጌታ እዛ አትቀመጥ ተነሳ ብለው አንስተው ይወስዱኛል፣ ሌላ ቦታ ያስቀምጡኛል። እና እንደዛ አይነት እንዲያደርጉ ነው ጌታ ኢየሱስ እየመከራቸዋል። እናንተ የተሻለውን ወንበር ለመያዝ አትሞክሩ፣ ለማገልገል ሞክሩ። በቤተ ክርስቲያን ውስጥ ለማገልገል ለምሳሌ ምርጫ በሚደረግበት ጊዜ ምን አይነት ምርጫ ውስጥ መግባት ነው የምንፈልገው? እኔ መመረጥ አልፈልግም። በቤተክርስቲያን ውስጥ በተመረጥኩባቸው ጊዜ ሁሉ ልቤ በጣም እየተሰበረ ተጎድቻለሁ። የማየው ነገር የምሰማው ነገር እጅግ ደስ የማይል ስለሆነ መመረጥ አልፈልግም። አንዳንዶች ከኢልደርነት በጭራሽ ለመውረድ የማይፈልጉ ሰዎች አሉ። 30 ዓመት ኢልደሮች ሆነው ከዚያ ደግሞ ዘረኞች ሆነው በየዓመቱ ደጋግሞ ለ30 ለ35 ዓመት የቤተ ክርስቲያን ሽማግሌ፣ የቤተ ክርስቲያን ዲያቆናት የውስጡንና የውጩን ሁሉን ነገር ያውቁታል። እንዴት አድርገው እንደሚያማስለው ፓስተሮቹ ይፈሯቸው። እንደዛ አይነት አገልጋዮች ከሆን ለቤተ ክርስቲያን እንቅፋት ነው። አንዳንድ ጊዜ አንድ ከሁለት ጊዜ ምርጫ በላይ ተመርጠን አንድ ኃላፊነት ላይ ከተቀመጥን ሪዛይን ማድረግ አለብን፣ ልናረግ ይገባል። ወደ ሌላ ቦታ ሙቭ ማድረግ አለ። ምክንያቱም ሰዎች ስለኛ የሚያወሩትን ብዙ ጊዜ ወደ ጆሮአችን አይመጣ ያማሉ ሰዎች እኛ ለራሳችን የማይታየን ነገር ለሌሎች ይታያቸው ስለዚህ እንደዛ አይነት ሐላፊነት ወርደን ሌላ ዝቅ ያለ ስራ ቤተክርስቲያን ማጽዳት ሊሆን ይችላል ትራፊክ ጋይድ ማድረግ ሊሆን ይችላል በረዶ መጥረግ ሊሆን ይችላል ሳር ማጨድ ሊሆን ይችላል ዝቅ ያለ ስራ ተብሎ የሚቆጠረው ስራ እንደዛ አይነት ነገሮች ለመስራት ደቀ መዛሙርቱ ግን ማንኛችንን የተሻለውን በር የምንይዝ ሰይጣን የወደቀበትን ሁኔታ እናስባለን እንግዲህ በሰማይ ከስላሴዎች አንዱ የጌታ ኢየሱስ ክርስቶስን ቦታ ለማያዝ ፈለገ አዳምና ሔዋንን እግዚአብሔር በሚፈጥርበት ጊዜ በዛ ምክር ውስጥ ለመግባት ፈለገ የስንቢት መንፈስ እንደነበረ ያ የሱ ቦታ አልነበረም የኛስ ቦታ ምንድን ነው የእግዚአብሔርን ወንጌል ለመስራት በተለያየ ኃላፊነት የተቀመጠ ቦታችን ምንድን ነው ስብከቱ ለኔ መስበክ አለብኝ ፕሮግራም እኔ ሁሌ መምራት አለብኝ ይሄንን ማድረግ የምችለው እኔ ከሁሉ የተሻለ ማድረግ የምችል ሰው እኔ ነኝ ብለን የዛ አይነት ሐሳብ የምናስብ ከሆነ ያ ችግር አለበት ልንጠረቀቅ ይገባል እና ጌታ ኢየሱስ ክርስቶስ ቀኝ በቀኝና በግራ መቀመጥ ሳይሆን ለማገልገል የተዘጋጃችሁ ነው እኔ መምህርና ጌታ ካላችሁ እኔ ማገለግላችሁ ከሆነ እናንተም ዝቅ ብላችሁ መጀመሪያ ከፍተኛ ቦታ ከመሻታችሁ በፊት አገልጋዮች ነው የቤቱ ጌታ የተሻለውን በር ላይ ያስቀምጣቸው ያ የጌታ መልእክት እና እዚህ የዛሬው ሰንበት ትምህርት ላይ ትዕቢትና ራስ ወዳድነትን ማስወገድ እንደሚችሉ ከተገነዘቡ ቆም ብለው ይህንን ጸሎት ይጸልዩ ይላል ጌታ ሆይ ልቤን ውሰደው እኔ ልሰጥህ አልችልምና ንብረትህ ነው ለአንተ ልይዘው አልችልምና ንጹህ አድርገህ ጠብቅልኝ ደካማ ክርስቶስን የማይመስል ማንነት ቢኖርብኝም አድነኝ ፍቅርህ በነፍሴ ውስጥ ሊፈስ ወደሚችልበት ወደ ንጹህና ቅዱስ ድባብ አስገባኝ አብጀኝም ይሄ ምን አይነት ጸሎት እንደሆነ ተመልከት ጌታ ሆይ ልቤን ውሰደው እኔ ልሰጥህ አልችልም የኛ ልብ ምን አይነት ነው? አጸያፊ ወይም ለእግዚአብሔር ታላቅ ጥቃት እግዚአብሔር የማይወደው አይነት ጥቃት የምንፈጽም ሰዎች ነን? ወይንስ የሌሎችን ህይወት ለመለወጥ እንደ ክርስቶስ ምሳሌዎች የምንሆን ጥልቁ እንግዲህ ትምህርት ትዕቢት ነው ወይስ ትህትና ነው በህይወታችን የሚታየው ሐሳብ ያላችሁ ሐሳብ ያላችሁ ይላችሁ አሁን ብዙ ልቤን የሚሰብረኝ ነገር ቢኖር በእኛ በኢትዮጵያውያን ወንድሞችና እህቶች በተለያዩ ስቴቶች የምንኖር ጥቂቶቹን እንሳለን አንድ ላይ ማምለክ የማንችል ያ ልቤን ይሰብረዋል። በአንድ ቦታ ላይ 1000 2000 ሰዎች ብንሆንና ብንከፋፈል ምንም ችግር የለውም። 50 40 25 30 ሆነ በትንሽ ነገር ተጣልተን ክፍልፍል እኔ በጭራሽ የማይገባኝ ነገር መቻቻል የማንችልበት ይቅር መባባል የማንችልበት ምክንያት ምንድን ነው? በስብከት ሊሆን ይችላል፣ በጓደኝነት ሊሆን ይችላል። በአንድ ቦታ አለመስማማት ሲኖር ተከፋፍለን ቁጭ። እንደዛ የሚያረግ መንፈስ በመካከላችን የሚኖረው ትዕቢት ሲኖር ብቻ። እኔ ግልጹን እነግራቸዋል። ትዕቢት ሲኖር ብቻ እከሌ ነው እከሊት ናት አይደለም። የአንድ ሰው ሊሆን ይችላል፣ የአስር ሰው ሊሆን ይችላል፣ የአምስት ሰው ሊሆን ይችላል። ትዕቢት ካለ ሰላም የለ። ትዕቢት ካለ አንድነት የለ። በቤተ ክርስቲያን ውስጥ እግዚአብሔርን የሚያጸይፍ ጥቃትን የሚፈጥር መንፈስ ካለ አንድነት አይኖር። እግዚአብሔር ደግሞ አንድ እንድንሆን ነው የጸለየው። በቀደም ማን እንደሆነ አላውቅም፣ ዮሐንስ ወንጌል ምዕራፍ 17ን ጠቅሶ ሲናገር ነበር ስለ አንድነት። አንድ እንድንሆን ጌታ 17:17 አንድ እንድንሆን ጌታ ኢየሱስ ክርስቶስ የጸለየው አንዱ ምንድን ነው? ከልባችን ትዕቢት እንዲወጣ፣ እኔነት እኔ የሚል ነገር ከኛ እንዲወገድ፣ ሁሉም ለጌታ ለኢየሱስ፣ ሁሉም ለእግዚአብሔር ሕዝብ ራሳችንን አገልጋዮች አድርገን አንዳንድ ቦታ ላይ አንዳንድ ዲስከሽን በቤተ ክርስቲያን ሲኖር እኔ በግልጽ ግልጽ የሆነ ሀሳብ ነው የምሰጡ። ችግር ካለ ችግር አለ፣ ይሄ ነገር ይስተካከል ብዬ ጠይቃለሁ። በተለይ የቢዝነስ ሚቲንግ ሲኖር በሚኖርበት ጊዜ እና አንዳንድ ፓስተሮች እንደዛ አይነት ነገር በሚነሳበት ጊዜ ደስ አይላቸውም። ምክንያቱም ሽፍንፍን ተደርጎ እንዲያልፍ ይፈልጋል። ናችን ነገር አስተካክሎ የቤተ ክርስቲያንን አንድነት ጠብቆ ሐሜት በቤተ ክርስቲያን ውስጥ እንዳይኖር ለማድረግ የማይሞክሩ ፓስተሮች አሉ። እዚህ ሀገር እኔ ስለ ኢትዮጵያውያኖች አይደለም የምናገር፣ አሁን የማመልከው በነጮች ነው። ከዚህ በፊት በአፍሪካን አሜሪካን ቤተክርስቲያን ነበር ማገለግለው እና እዛ ስብሰባ ላይ በምንነጋገርበት ጊዜ በቃ ሽፍንፍን አድርጎ ማለፍን፣ ህመም እያለ ለህመም ፈውስ ከመስጠት ይልቅ ሸፍኖ በቁስሉ ላይ መድኃኒት ሳይደረግበት እንዲያልፍ ይደረጋል እና ሰዎችን ይከፋፍላል። ክፉ መንፈስ ለመናገር የፈለገ ሰው አለ? ማን እንደሆነ አላወቅም።
በጣም ግልጽልኝ፣ ጥሩ አድርገህ አብራርተዋል። ግን እኔ እንደሚመስለኝ በእርግጥ አዎ ትዕቢት መጥፎ ነው፣ ግን ለዚህ ሁሉ ዋናው መንስኤ በእኔ ሀሳብ ከልብ አለመለወጥ። የአምልኮት መልክ አለን ግን አልተለወጥንም። በዛ ስለምንሄድ ነው እንጂ ትዕቢትም የሚመጣ ያለመለወጥ ሁኔታ ነው። ፓስተሮቹም የምትለው ልክ ነው። ሁላችንም የይቅርታ መንፈስ የማይኖረን ከልባችን ስላልተለወጠ ነው። እና ከልባችን ይሆናል ብዬ ነው ማመን። አመሰግናለሁ።
ትክክል ነው፣ መለወጥ ያስፈልጋል። ራሳችንን ግን አሁን ቅድም መጨረሻ ላይ ያነበብኩት ኮቴሽን ወደ ክርስቶስ ከሚያደርስ መንገድ ከሚለው መጽሐፍ ላይ የተወሰደው ምንድን ነው? የእኔ ልብ የእኔ አይደለም። እኔ ራሴ ኮንትሮል ማድረግ አልችልም። እኔ ራሴን መለወጥ አልችልም። ስለዚህ እኛ ራሳችንን አሁን ለብለም እንዳልሽው ራሳችንን ለመለወጥ የማንችል ሰዎች ስለሆን ሊለውጠን ወደምችለው እጃችንን መዘርጋት አለብን። ስለ ጴጥሮስ ታሪክ ብዙ ጊዜ እናወራለን። ጌታ ኢየሱስ በውሃ ላይ ሄደ ባየ ጊዜ ጴጥሮስም በውሃ ላይ መሄድን ፈለገ። ከዛ ና ልምጣ ጌታ ሆይ ልምጣ ወይ ብሎ ሲል ና አለው። ሄደ፣ መራመድ ጀመረ፣ ትዕቢት ተሰማው። ጓደኞቹ ከነሱ የተሻለ ሆኖ ራሱን ስላየ አይኑን ከክርስቶስ ስላነሳ ምን መሆን ጀመረ ይላል? መስመጥ ጀመረ። ከዚያ በኋላ ወደ ክርስቶስ ጮኸና ጌታ ኢየሱስ እጁን ዘርግቶ አወጣ። ልባችንም እንደዚያው ነው። ጌታ ኢየሱስ ለጌታ ለኢየሱስ ካላስረከብን በስተቀር መለወጥ አንችልም። ልክ ነሽ። ያልተለወጠ ሕይወት መንፈስ ስላለን ነው። እግዚአብሔር ይባርክሽ። ሌላ ሰው ሌላ ሐሳብ ያለ ተጨማሪ? ይሄ ክፉ ጥቃት የሚለው አሁን በእግር ኳስ የሚያጠቃ ጥሩ ነገር ነው፣ ለድል ነው። ግን በቤተ ክርስቲያን ግን ጥቃት ለጥፋት ነው። ያ እንዳይሆን ምን ማድረግ እንችላለን? የእያንዳንዳችን ሐሳብ ምንድን ነው? እኛ ወንጌል እንዲስፋፋ ነው የምንፈልገው፣ የሁላችን ምኞት። ይህን ራሳችንን ስንመረምር ግን የተለወጠ መንፈስ አለን ወይ? አሁን እህቴ እንዳለችው የተለወጥንን ወይ? በቤታችን ምን እንመስላለን? እኔ ብዙ ጊዜ የሚሰብረኝ ነገር ቢኖር ምንድን ነው፣ እቤቴ ያለኝ ህይወትና ውጭ ያለኝ ህይወት አንድ ካልሆነ አእምሮዬን ይሄ ልጆቼ የሚሉት ነገር አላቸው። ዳድ ዩ አር ሂፖክሪት ይሉኛል፣ ይሉኝ ነበር ህፃናቶች ሆነው። አሁን እንኳን አይሉኝም። አሁን ሽማግሌም ነኝ፣ እነሱም አድገዋል፣ አይሉም። እነሱ ራሳቸው ሂፖክሪትነት ስለሚሰማቸው፣ ምክንያቱም ራሳቸውን መፍረድ፣ ራሳቸውን መመርመር ሲጀምሩ ያላቸውን ድካም ያውቁታል። እና አዎ እኛ ራሳችን የማናረገውን ነገር ሌሎች ሰዎች እንዲያደርጉ የምንፈልግ ከሆነ ያ ክፉ ጥቃት ነው። ክፉ ጥቃት
ነገር ነገር።
እሺ ጋሽ በቂ፣
አሁን የተናገርከው ሁሉ እግዚአብሔር ይመስገን። በስጋ አይናችን የምናያቸው የስጋ ስራዎች ናቸው። አሁን ሁሉ የተማር ናቸው ሐዋርያት እንደሰማን እንዳስተማርከን አብሮ በነበሩ ጊዜ ተለወጡ ነበር አይደለም? ጌታ ከሄደ በኋላ ምን እንደሚያስፈልጋቸው ባወቁ ጊዜ፣ አንድ ላይ ሆኖ በጸለዩ ጊዜ መንፈስ ቅዱስ መጣላቸው፣ ተለወጡ። እኛም ዛሬ የሚያስፈልገን የኋለኛ ዝናብ ነው። አንድ ልብ ኖሮን ኃጢአታችን ተናዘን ንስሐ ገብተን እሰጣችኋለሁ ብሏል ጌታ። ሊሰጠን ተዘጋጅቷል። ለመቀበል እንድንዘጋጅ ልባችን ለሱ ሰጥተን የኋለኛ ዝናብ መጥቶ ስራችን አጠናቀን ቤታችን እንድንሄድ ለኋለኛ ዝናብ እንጸልይ። የዛን ጊዜ እንለወጣለን። አመሰግናለሁ።
እግዚአብሔር ይባርክ። በመንፈሳዊ ህይወታችንና በዕለታዊ ህይወታችን ውስጥ የሚገቡ ብዙ ነገሮች አሉ። በተለይ ለእኛ ለአድቬንቲስቶች ወይ በአጠቃላይ ለክርስቲያኖች፣ እውነተኛ ክርስቲያኖች ነን ለሚሉ ወገኖች ትልቅ ትልቅ ችግር ያለው ዛሬ ምንድን ነው? እግሮቻችን በሁለት ቦታ ቆመዋል። በፖለቲካ ዓለም ቆመዋል፣ በቤተ ክርስቲያን ውስጥ ቆመዋል። ያ ሲሆን አስቸጋሪ ነው። እኔ ስለ ሀገር አንጨነቃለን፣ ልንጨነቅ ይገባል። ስለ ህዝባችን ልንጨነቅ ይገባል፣ ልናገለግል ይገባል። ግን ጦርነት ውስጥ ልንገባ አይገባም። የአንደበት ጦርነት ይሁን የጽሁፍ ጦርነት ውስጥ ልንገባ አይገባም። ጦርነታችን የእኛ ከኃጢአት ጋር፣ ኃጢአትን በስሙ ጠርተን እግዚአብሔር ደግሞ ድል እንዲሰጠን በኤፌሶን ላይ እንደተጻፈው የመንፈስ ቅዱስን የእግዚአብሔርን ቃል የራስ ቁር አድርገን ቀበቷችን አድርገን በደረታችን ጋሻችን አድርገን ይዘን ልንቆም ይገባል። ያንን ስናደርግ ድል አድራጊዎች እንሆናለን የሚል እምነት አለኝ ለራሴ። ግን እኔም ራሴ ያለኝ ችግር ነው። እኔ ሀገሬን ኢትዮጵያን በጣም አድርጌ ወዳታል። እዛ የሚሆነውን ነገር ስሰማ ልቤ እጅግ ይሰበራል። መንፈሳዊ ህይወቴን ይጎዳዋል። አንዳንድ ወንድሞች በቤተ ክርስቲያንም ውስጥ ይሁን ከቤተ ክርስቲያን ውጭ ያሉት እውነትና ውሸትን ደባልቆ ሲናገሩ ያናድደኝ። በኢትዮጵያ ውስጥ ችግር የለም አይደለም፣ ችግር አለ። ለችግሩ መፍትሄ ከመስጠት ይልቅ በችግር ላይ ችግርን እንጨምራለን። ያ ፖለቲካና እምነትን አንድ አድርገን ስንይዝ ለየትኛው ባሮች ሆነን እንደምንገዛ እናውቅ። እኔ ባሪያ ሆኜ መገዛት የምፈልገው ለክርስቶስ። የሁላችንም ምርጫ ያ እንደሚሆን ተስፋ አለ። ታላቅ ጦርነት ላይ ነን ያለ ነው። በተለይ አሁን በአሁኑ መጨረሻ ዘመን ላይ ነን ያለ ነው። መጽሐፍ ቅዱስ ሲናገር የደብረው ማቴዎስ 24ን ስናነብ ጦርነትና የጦርነትን ወሬ ትሰማላችኋል። ይኸውላችሁ ተመልከቱ፣ በመካከለኛ ምስራቅ እየሆነ ያለ የአሜሪካንን ባህሪ ተመልከቱ። ራእይ የሚናገረው ዳንኤል የሚናገረው በመጨረሻ ዘመን እንደ በግ ጠቦት በግ ከዛ አድጎ አውራ በግ የሆነው ሁለት ቀንድ ዛሬ ተመልከቱ፣ ጦር ሜዳ ሲሄዱ ኢራናውያንን ለመግደል ጸሎት አድርገው ድልን ብዙ ሰው እንድገል እርዳን ብለው ጸልየው ሲሄዱ ዛሬ ከጳጳሱ ጋር ጦርነት ላይ ናቸው። ጳጳሱ እግዚአብሔር ይህን ጸሎታችሁን አይሰማም፣ እግዚአብሔር ሰውን እንድትገሉ አይልካችሁም ይላል። እነዚህ ደግሞ የእሱን አንደበት ለመዝጋት ይሞክራሉ። አሁን እኔ በጳጳሱ ትምህርት በሁሉም እስማማለሁ ለማለት አይደለም። አሁን ግን እየተናገረ ያለው ነገር ይስማማኛል። እግዚአብሔር እስራኤላውያኖችን ጦርነት እንዲያሸንፉ እረድቷቸው በአንድ ወቅት፣ ምክንያቱም እነሱ የእግዚአብሔር ሕዝቦች ነበሩ። እነሱ ሄደው ዝም ብሎ አጥቅት እንዲያጠቁ እግዚአብሔር አይልካቸውም ነበር። የሚያጠቁ ጠላቶች ሲመጡ ግን ድል እንዲያደርጉ ለዳዊትም መረድተዋል፣ ለሰለሞንም መረድተዋል፣ ለሕዝቅያስም መረድተዋል፣ ለሌሎችም ነገስታት እግዚአብሔር ተዋግቶላቸው ተዋግቶላቸው ዛሬም ቢሆን በሀቅ ሀገራቸውን ዲፌንድ ለማድረግ የሚነሱትን እግዚአብሔር ይረዳል። በሐሰት ግን የሌሎችን ሀገር ሄዶ የሚዘርፉትን የሚገሉትን እግዚአብሔር እነሱን አስነስቷል ብዬ እኔ አላም። ስለዚህ ዛሬ በተለያየ ቦታ ብታነቡ በጣም ትልቅ ችግር አለ እና እኛም አንድ እግራችን በዓለም አንድ እግራችን በቤተ ክርስቲያን ሲሆን ችግር ላይ ነው እና የምንወድቀው። ልባችንን ለእግዚአብሔር እናስገዛ። ያ እንግዲህ የትዕቢት መንፈስ ሲኖር የትዕቢት ንግግር ሲኖር ለእግዚአብሔር አጸያፊ ነው፣ ለሰውም አጸያፊ ነው። እግዚአብሔር ይባርካችሁ። ደህና አደሩ። ጸሎት እናድርግና እንሸኝ። ጌታ ሆይ ስም ይባረክ። ያለንበትን ሁኔታ ተመልከት። ጌታ ሆይ ተፍረክርከናል፣ ትዕቢት አለብን። ጌታ ሆይ ትዕቢት አለብን። ሁሉን እናውቃለን እንላለን፣ ግን አንዳች ነገር አናውቅ። ለሁሉ መፍትሄ ያለን ይመስለናል፣ ግን አንዳች መፍትሄ የለም። ሁሉን አዋቂ አንተ ነህ፣ መፍትሄ ያለህ አንተ ነህ። ለቤተ ክርስቲያናችን ችግር መፍትሄ ያለህ አንተ ብቻ። ለሀገራችን ችግር መፍትሄ ያለህ አንተ ብቻ። በኢራንና በአሜሪካ መካከል ለሚካሄደው ጦርነት መፍትሄ ያለህ አንተ ብቻ። ጌታ እባክህ ስለሚሞቱት ወገኖች ጌታ ሆይ ግድ እንደምልህ እናውቃለን። ይህ ጦርነት ይብቃታል። ጌታ ሆይ ለወረራ የሄዱትም ይሁን የተወረሩቱ መዋጋታቸው መገዳደላቸው የማይቀር እግዚአብሔር አባት በሐሰት የተነሱትን ይቅር በላቸው፣ ወደ አእምሯቸው መልሳቸው፣ የሰላም ወሬን መስማት የምንችልበትን ጊዜ ስጠን። ከሁሉ በላይ ግን አምላኬ ሆይ ያንተ መምጫ የቀረበ ስለሆነ ምልክቶች ሁሉ አንተ የምትመጣበት ጊዜ እንደቀረበ የሚያሳዩ ስለሆነ እኛ ደግሞ በአንተ የምናምን የተዘጋጀን እንድንሆን ልጆቻችን የተዘጋጁ እንዲሆኑ ወገኖቻችን የተዘጋጁ እንዲሆኑ ጌታ ሆይ ልባችን ካንተ ልብ ጋር የተገናኘ እንዲሆን ያንተ ፈቃድ ይሁን። ከሁሉ በላይ በደለኛ የሆንኩትን እኔን እና ቤቴን እንድትጎበኝ ለምንሃል። የወገኖችንም ቤት ልባቸውን እንድትጎበኝ ለምንሃል። በጌታ በኢየሱስ አሜን። ደህና ደሩ። እግዚአብሔር ይባርካችሁ።
አሜን። እግዚአብሔር ይባርክህ። አንተንም ስላወያየህን በሀሳብ የቀረባችሁትንም እግዚአብሔር አብዝቶ ይባርካችሁ። በእውነት ልባችን ተለውጦ ይህ የተማርነው ያወቅነው ለፍርድ ሳይሆን ለመዳን እንዲያበቃን ጌታ ይርዳን። ንጹሕ ልብ እንድሰጠን በልባችን ልብ ውስጥ ጌታን እንድናስገባ መንፈስ ቅዱስ ይርዳን። ስለነበረን የሰንበት ትምህርት ውይይት ጊዜ ክብር ለእግዚአብሔር ይሁን። እግዚአብሔር አብዝቶ ይባርክ ይባርከን። ከዚህ በመቀጠል እንግዳችን ህይወት መዝሙር ታቀርብልናለች። ይህ ህይወት እንኳን ደህና መጣች። መስመሩን ለአንቺ ለቃለሁ።
በጣም ይቅርታ ታማረች፣ ከጉባኤው ክጠይቂ ጉሮሮዬን አሞኛል እና መዘመር የምችል መስሎኝ ነበረ።
አልቻልሽም? እሺ
ይቅርታ። በጣም
እሺ። ፈቃደኛ ወይንም ሂሩቴ መዘመር ትችያለሽ? ፈቃደኛ ካለ ለፈቃደኛ ቅድሚያ ሰጣለሁ።
ጌታ ስላዳነን የሚለውን መዝሙር ዘምራለሁ።
ሄሎ፣
እኔ ዘምራለሁ።
እሺ ሂድ። ባንቺ አምላክ እግዚአብሔር ባርክሽ። አንቺ ዘምሪ። አሁኑን ተባረክ።
ከሰንበት ትምህርት ጋር የሚገጥም አላሰብኩበትም እና ስለዚህ ጌታ ስላዳነን መዝሙር አለኝ የምወደው ጌታ ስላዳነኝ ለጌታዬ ልዘምረው እርሱ ስላዳነኝ ጌታ ስላዳነኝ ጌታ ስላዳነኝ ስሙንም አከብራለሁ ጌታ ስላዳነኝ በመድኃኒቴ ከብራለሁ ኢየሱስ ክርስቶስ ተሳፈኝ እርሱ ስላዳነኝ ፈቃዱንም አደርጋለሁ እርሱ ስላዳነኝ ጌታ ስላዳነኝ ጌታ ስላዳነኝ ስሙንም አከብራለሁ ጌታ ስላዳነኝ በመድኃኒቴ ከብራለሁ። መልካም ምስክርም አለኝ እርሱ ስላዳነኝ ጥርጣሬ ፍርሃት ቀረ ጌታ ስላዳነኝ ጌታ ስላዳነኝ ጌታ ስላዳነኝ ስሙንም አከብራለሁ ጌታ ስላዳነኝ በመድኃኒቴ ከብራለሁ። ቤትም ተዘጋጅቶልኛል እርሱ ስላዳነኝ ለዘላለም ልኖርበት ጌታ ስላዳነኝ ጌታ ስላዳነኝ ጌታ ስላዳነኝ ስሙንም አከብራለሁ ጌታ ስላዳነኝ በመድኃኒቴ እከብራለሁ።
አሜን አሜን። ባንቺ እግዚአብሔር አብዝቶ ይባርክሽ። ሁሌም ክፍተት እንዳይኖር ተዘጋጅተሽ ስለምትጠብቂ ስለ አንቺ ክብር ለእግዚአብሔር ይሁን። እግዚአብሔር አብዝቶ ይባርክሽ። አሜን። ከዚህ በመቀጠል ወንድማችን ዶክተር አማኑኤል መስመር ላይ ይገኛል። ቃል የሚያመጣልን ሁሌም ያለምንም መስተጓጎል እየመጣ ስለሚባርከን ጌታ እግዚአብሔር አብዝቶ ይባርከው። በእውነት ስለሱ እግዚአብሔርን እናመሰግናለን።
እንኳን ደህና መጣ ዶክተር አማኑኤል መስመሩን ላንተ ለቃለው እግዚአብሔር ይባርክ
ለሁሉ በማደሪያው ለዘላለም ብሩክ ይሁን እግዚአብሔር ይስጥልኝ ድምጽ ይስማል
ይስማል
እጅግ የተወደዳችሁ በዚህ በቴሌኮንፈረንስ መስመር የምትገኙ ወገኖቼ ሁላችሁንም በአንድ ላይ እግዚአብሔር ለመንግስቱ አድሞን እግዚአብሔር መንግስት ወራሾች ለሚሆነ ተጠራን ሁሉ በማገልገል ስራ ላይ ተሰማራን በጸጥታም ደግሞ እግዚአብሔርን በትጋት ያገለግላችሁ ያላችሁ ሁሉ በጸሎትም በሰንበት ትምህርት አገልግሎት ውይይት በዝማሬም የክርስቶስ ኢየሱስን ምጻት ለመፍታፋጥኑ እግዚአብሔር ተማምላክ ይባርካችሁ ከማይ ደግሞ እጅግ ደስታን ልጆቹ በትጋት የተሰጣቸውን ኃላፊነት ሲወጡ በእውነት ከልቤ ነው እግዚአብሔር እጅግ በጣም ደስ ይለዋል። በሰማይ ያሉ ሰራዊቶችም ደግሞ በእኛ አገልግሎት ይኮራሉ እግዚአብሔርም ደግሞ ይከብራል። ክብር ለእግዚአብሔር ይሁን አሜን። አው ክርስቶስን ስናምን ጥርጣሬን ያስወግዳል። ለምን? ክርስቶስ ስላዳነን እምነት ስላለን ፍርሃት ቀረ። ክብር ለእግዚአብሔር ይሁን። የሚያምን ሰው አይፈራም። ይህ ከእምነት የተነሳ ነው። መልካም ስም አለኝ። ሃሌሉያ! በክርስቶስ ኢየሱስ የተነሳ መልካም ስም። ስምን የምቀይር አምላክ አለ ወገኖቼ። የሁላችን ስም ወይም ብዙዎቻችን ስም በክርስቶስ ኢየሱስ ተቀይሯል። ታሪካችን ተለውጧል። ስለዚህ መልካም ስም አለ። ለምን? ክርስቶስ ስላዳነን። ያ ብቻ አይደለም፣ ቤት ተዘጋጅቶልናል። ሃሌሉያ! በዮሐንስ ወንጌል ክርስቶስ ከዚህ በፊት ተናግሯል። በወንጌል ውስጥ እጅግ አድርጎ ከሚያስደንቀኝ ከሚያኮራኝ ከእግዚአብሔር ጸጋ ዮሐንስ ወንጌል ምዕራፍ 14 ላይ ተጠቀሰ ነው። እዚህ ክርስቶስ ቶሎ ካልመጣ ለልጆቼ አልነገርኩም፣ በልቤ ግን ጽፌ ይዣለሁ። ክርስቶስ ቶሎ ካልመጣ እኔ የማንቀላፋት እድል ቢያገኘኝ ለልጆቼ የምነግራቸው ለእነሱ ያልነገርኩት፣ ዛሬ ግን ለእናንተ በዚህ ጉባኤ የምናገረው ነገር ብሎን ከመጽሐፍ ቅዱስ ውስጥ ካለ ተስፋ ይህ ጥቅስ ተገልጦ መጽሐፍ ቅዱስ እጅግ የምወዳት ከኔ ጋር ከአርባ ዓመት በላይ የቆየች መጽሐፍ ቅዱስ አለች። ያችን መጽሐፍ ቅዱሷን ከብቶ ይህንን ጥቅስ ከብቶ በደረቴ ላይ አድርጎ ላንቀላፋ ቃል ገብቻለሁ ለአምላክ። ምክንያቱም ካለ ተስፋ ሁሉ የተዘጋጀልኝ ቤት፣ በሰማይ የተዘጋጀልን ቤት፣ ምንም የማንከፍልበት፣ እንደፈለግን የምንፈስበት የምንፈስበት ቤት አለን። ለምን? ጌታ ስላዳነን። እግዚአብሔር ባርክሽ። እጅግ ተወደድሽ አገልጋይቴ። ወገኖቼ ሰላምታ ይድረሳችሁ ብያለሁ። እግዚአብሔር ይባርካችሁ። እግዚአብሔር ጸጋ ይብዛልን። በጌታ ጸጋ ደግሞ ሁለተኛው ክፍል ስንቀጥል ሳለ መንፈስ ቅዱስን እንጋብዛለን። ቃል እንድሰጠን፣ እውነቱን እንድናገር፣ እውነት እንዳይከለከል ለሆሎይ በማደራ ብቻ ሳይሆን በመካከላችን ስላለን መገኘት ይህ አገልግሎት ከተጀመረበት እስከዚህ ሰተን ድረስ በእርግጠኝነት ከእኛ ጋር ስላለ አከበርን። አሁንም መንፈስ ቅዱስ ሆይ በሚቀረን በአጭር ጊዜ ውስጥ ይህንን የምጣፍጠውን ፈውስ የሆነውን ጥርጣሬ የሚያስወግደውን ተስፋ የሆነውን ቃል ስጋና ደም መግለጥና መተርተር አይችልም። መንፈስ ቅዱስ ግን ይችላል። ስለዚህ የታሰበው ሳይሆን አንተ ያሰብከው፣ የታቀደው ሳይሆን መንፈስ ቅዱስ ያቀደው በዚህ ጉባኤ ዛሬ በዚህ ምሽት ነገረን። ባሪያህን በመጠቀም ለእኔና ለወገኖች አስገራሚ የሆነውን የወንጌል እውነት ስለምታስተምረን ባረክነ። ኃጢአትና መዝበደል መታለፋችንን ስለ ስምህ ስለ ክብሩ ይቅር ብለህ አንተ በክብርህ በመካከላችን ተገኝ። ይህንንም ስለምታደርግ ስታደርግም ደግሞ ዕለት ዕለት ስለምናይህ አከበርን። ቅዱስና ፍጹም ያውና ጻድቅ በሆነው በልጅ በኢየሱስ ክርስቶስ ስም አሜን አሜን አሜን። ሐዋርያው ጳውሎስ ከሰጠን ምክር ባለፈው ሳምንት ከቆምንበት ጀምረን እንቀጥላለን። ሐዋርያው ጳውሎስ በድፍረት በክርስቶስ ኢየሱስ የተጠሩትን የክርስቶስ ኢየሱስን ስም በመጥራት የሱ ለመሆን የተጠራችሁ እናንተ ናችሁ ይላል ሮሜ ምዕመናንን ደት አድርጎ ወገኖችን የምወድ ፍቅር ያለው አገልጋይ ታስታውሳላችሁ። ያ ቤተ ክርስቲያናት ሸክም ሁሌ የምከብደው ወንድም ሐዋርያው ጳውሎስ ነው። የእያንዳንዱን የምዕመን ደህንነት ይመኛል። እዚህ የተጠራችሁ እናንተ ዛሬም በቴሌኮንፈረንስ መስመር ያላችሁ የኢየሱስ ክርስቶስ ልትሆኑ የተጠራችሁትን ዛሬም ደግሞ እንደዚህ ብሎ ሰላምታ ያቀርባል ሐዋርያው ጳውሎስ እና ከ7 እስከ 13 ያለውን እናነባለን። በሮሜ ላሉት ምዕመናን ያለውን ምኞቱን በደብዳቤ የገለጸበት ታስታውሳላችሁ። ባለፈው ሐዋርያው ጳውሎስ ታላቅ ጉጉት ነበረው ወደ ሮሜ ለመሄድ፣ ግን መንፈስ ቅዱስ እንዳይሄድ ምክንያቱም እዛ እንደምታሰር እንደምጠች እንደምገደል ጊዜው ሳይደርስ እንዳይሆን ስለፈለገ መንፈስ ቅዱስ እንደከለከለው ለዛ ወቅት። ስለዚህ መንፈስ ቅዱስ በአካል መገኘትን ብከለክል ግን በደብዳቤ ያልተለየ አስገራሚ የሆነ እግዚአብሔር ባሪያ በእውነትም የወንጌል አርበኛ ነው። የሚያስገርም በአይን ላላዩት በአይን ላዩት ልዩ ግምት የምሰጥ ወንድም ነው። የማይለይ ወገን ነው እና እንደዚህ ብሎ ነው የጻፈው ከቁጥር 7 እስከ 13 እንደተለመደው እኔ አነባለሁ። እናንተ ደግሞ ጌታ በሰጣችሁ እድል ደግሞ መጽሐፋችሁን ገልጣችሁ ትከታተላላችሁ ማለት ነው። በጸጥታ በእግዚአብሔር ለተወደዳችሁ እና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ይላል እግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስም ጸጋና ሰላም ለእናንተ ይሁን። እምነታችሁ በዓለም ሁሉ ስለተሰማች አስቀድም ስለሁላችሁ አምላክን በክርስቶስ ኢየሱስ አመሰግናለሁ። በልጁ ወንጌል በመንፈስ የማገለግለው እግዚአብሔር ምስክሬ ነውና ምናልባት ብዙ ቆይቼ ወደ እናንተ አሁን እንዳልመጣ ወደ እንድመጣ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገደን እንዲያቃናልኝ እየለመንሁ ሁልጊዜ ስጸልይ ስለእናንተ ጠላቋሬት አሳስባለሁ። ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ እናፍቃለሁና ይህንንም ማለት በመካከላችን ባለች በእናንተና በእኔ እምነት የሚያገናኘን እምነት ነው ማለት ነው። አብረን በእናንተ እንድንጽናና ነው። 13 ወንድሞቼ ሆይ በሌሎች አሕዛብ ደግሞ እንደሆነ በእናንተም ፍሬ እንዳገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብ እስካሁን ግን እንደተከለከሉ ታውቁ ዘንድ ይወዳለሁ ብሎ ስል ይጽፋል። እስከ 13 ድረስ ያለው እዚ ላይ እጅግ የተወደዳችሁ ወገኖች ሐዋርያው ጳውሎስ በሮሜ ላሉት ምዕመናን ምንድነው? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በመጽሐፍ ቅዱስ ውስጥ ከተሰጠን ተስፋ ለእግዚአብሔር ሰዎች ከተሰጠን ተስፋ አሕዛብ የሌላቸው እግዚአብሔርን ለማይፈልጉት ላልመረጡት የሌላቸው ግን ክርስቶስ ኢየሱስን እንደ ግል አዳኝ አድርጎ የተቀበለ እያንዳንዱ ምዕመን ከእግዚአብሔር ዘንድ ጸጋ እና ሰላም ታዟል። ክብር ለእግዚአብሔር ይሁን። ይህ ጸጋ ክህደትን ኃጢአተኝነትን የሚሸፍን ሳይሆን የሚያስወግድ ነው። የሚሸፍን ሳይሆን የሚያስወግድ ጸጋ ወደ መስቀል እለት እለት የሚስበን ጸጋ ወደ ክርስቶስ ኢየሱስ እንድንጠባ እንድንጠማ እንድንራብ የሚያደርግ ጸጋ አይዛብ ሁሉ ደግሞ ይድኑ ዘንድ መንፈሳዊ ቅናት እና መንፈሳዊ ተጋድሎን እንድናደርግ የሚገፋፋን ጸጋ ነው ወገኖች። ይህ ዓለም የሌለው አይዛብ የሌላቸው ጸጋ ከእግዚአብሔር ዘንድ ለእኔና ለእናንተ ታዟል። ይህ ጸጋ በበሽታም በቂ ነው። ይህ ጸጋ በረሃብም ምግብ፣ ይህ ጸጋ በጥማትም የሚያቃ ውሃ ነው። ይህ ጸጋ በብቸኝነት ጓደኛ ነው። ይህ ጸጋ ስንሰደድ አብሮ ከኔና ከእናንተ ጋር የሚቆይ ጸጋ ነው። ሁሉም በሁሉ መሆን የሚችል ጸጋ። እዚህ ወገኖች ይህንን መልእክት አቅለን አንመልከተው። እንደምናውቀው ጆሮ ዳባ ለበስ ብለን አንለፈው። ጸጋ ይህ ጸጋ ትዕግስት ለምጸ ጸጋ ነው። ሰዎች ተስፋ ሲቆርጡ፣ ሲራገሙ፣ ሲሳደቡ፣ ጥሎ ሲሄዱ፣ ሲሸሹ የማይሸሽ ጸጋ ታስታውሳላችሁ። ያዕቆብ በመረጠው ምርጫ እግዚአብሔር ያዘጋጀውን እግዚአብሔርን እቅድ አስቀድሞ በፈቃዱ በእጁ ሊያስገባ ስለፈለገ እጅግ ከምወዳቸው እጅግ ከምወደው ታላቅ ወንድሙ እጅግ ከምወደው አባቱ እጅግ አጥብቆ ከሚወዳት እናቱ መሰደድ ሆነበት። መቼስ አላቅም አንዳንድ ጊዜ ወገኖቼ ወንጌልን ስታስቡ እንዴት ምን ግምት እንደምኖራችሁ አይገባኝም። ለእኔ ግን የምደንቀኝ ነገር ያሉ ገና ወጣት ውጭን እንኳን ያልተለማመደ በእናት እንክብካቤ ያደገ ወጣት በማህበራዊ ኑሮ እንኳን በቂ ተሳትፎ ያላደረገ ወጣት ከቀየው ከሰፈሩ ከሚያቅበት ከተለማመደበት መሰደድ ሆነበት። ሲሰደድ ደግሞ በምድረ በዳ መተኛ ነበረበት። በዛ ምድረ በዳ አውሬ ባለበት በተለይም እፉኝት ታስታውሳላችሁ። የእስራኤል ልጆች ያንን ምድረ በዳ በምንከራትቱበት ጊዜ በእግዚአብሔር ላይ ሲያምፁ ከአሸዋ ውስጥ ያልታሰበ እፉኝት የነደፋቸው የእስራኤል ልጆች ያልቁ ነበር። ሙሴ የናስ እባብ ሰርቶ ያየ እስክድን ድረስ በዛ ምድረ በዳ ብቻውን ድንጋይ ተንተርሶ መተኛት ሰው በቤቱ ስተኛ እንኳን የማይፈራ ጥቅት ነው። የሰጋ የሚተኛ ሰው ብዙ ነው። ግን በዛ በወጣትነት በአፍላ ዕድሜው በምድረ በዳ በጨለማ ሲንከራተት አውሬ እንዳይበላው የጠበቀው የእግዚአብሔር ጸጋ ነው። ጨለማን እንዳይፈራ በዛ በልጅነት ልብ ድፍረትን የሰጠው የእግዚአብሔር ጸጋ ነው። ቃል የገባ ኪዳን እግዚአብሔር አድርጎ ነበር። ስለዚህ ወገኖቼ እግዚአብሔርን ጸጋ አቅልን አንመልከተው፣ ከኛ ይራቅ አድርገን አንመልከተው። ስለዚህ ጸጋ እና ደግሞ ሰላም የምንኖርበት ሰላም በጠፋበት ዓለም ነው። ውስጣችን ስጋችን እኔና እናንተን ይዋጋል። መንፈስና ስጋ ሁሉ ጊዜ በጦርነት ላይ እንዳሉ ታውቃላችሁ። አይምሮአችን የምታገለውን ትግል እራሳችሁ ታውቃላችሁ። የእግዚአብሔር ሰላም ግን ሲሞላ አይምሮን ሁሉ የሚያልፍ እግዚአብሔር ሰላም ይዛላችሁ ይላል እግዚአብሔር ባሪያ። እዚህ እግዚአብሔር ጸጋንና ሰላምን የሸለመን እግዚአብሔር ልጆች ነን። ቅድም ተናግረን አይዛብ ይላችሁ ፈርሃ እግዚአብሔር ያላችሁ ይላችሁ የስም ክርስትና ያላችሁ ይላችሁ የተራቆቱ ሆኖ ነው የሚኖሩት። ግን ጸጋና ሰላም ያለው ሰው ሁኔታዎችን ያሸንፋል። በውከት ዓለም ረክቶ ይኖራል። ሰዎች ሲናወጡ እሰየው እያለ አንቀላፍቶ ያድራል። በሰላም ይነጋል። ለምን? አይምሮን የሚያልፍ እግዚአብሔር ሰላም። ስለዚህ እግዚአብሔር ባሪያ ይህ ለእናንተ ይብዛላችሁ፣ ይህ ከእናንተ ጋር ይሁን። ምክንያቱም ደግሞ እግዚአብሔር የማመሰግንበት ብዙ ነገር አለ። አምላክን ስለምታመልኩ በክርስቶስ ኢየሱስ ስለምታምኑ አመሰግናለሁ። እግዚአብሔር ደግሞ ምስክሬ ነው፣ ላያችሁ ይወዳለሁ፣ እየጸለዩ ነው። ምክንያቱም የእናንተ ጽናት ለእኔ ያስፈላግለት አለ። ስትጸኑ መንፈሳዊ ስጦታ በተገቢ ስፍራ ላይ የተጠቀማችሁ ታድጋላችሁ። ስለዚህ ሳላቋርጥ እጸልያለሁ፣ ደግሞ ላያችሁ ይናፍቃል። አቤት አቤት! ምን አይነት ፍቅር ነው! ምን አይነት ፍቅር! ለማያየው ላያየው፣ ሊያየው ስለማይችል ሰው ያለ ፍቅር። ደግሞ ይህ ብቻ አይደለም፣ የጓጓው ደግሞ ከእናንተ ጋር አብሬ እንደጽናና። ክብር ለእግዚአብሔር ይሁን። ይህንን አስታውሳለሁ፣ ይገባኛል። በዚያ ምድረ በዳ በጦር መንደር የመኪና መንገድ በሌለበት መብራት በሌለበት ውሃ በሌለበት መንደር እግዚአብሔር የዛሬ 70 ዓመት መጀመሪያ ወንጌል ዘር በዘራበት ምንም አንድ ምእመን አንድ አድቨንቲስት ባልነበረበት ስፍራ እግዚአብሔር የዛሬ 3 ዓመት ራእይ ሰጥቶ ቤተክርስቲያን ስራ ብሎ ነበረ። ብዙዎቻችሁ ታውቃላችሁ። ምንም ያላሰብኩበት ያለምኩ አንድ ብር ለቤተክርስቲያን አላስቀመጥኩም። እየሰራሁ ነኝ በተሰጠኝ ችሎታ። ግን እግዚአብሔር ህልም ሰጥቶት ህግ ስራ አለ። ነጥቡ ምንድን ነው? እግዚአብሔር ቤተክርስቲያን ስራ በዛ ምድር ላይ በየዕለቱ ይቃትታሉ። ስለዛ ወጭ እግዚአብሔር ከ60 በላይ የሆነ ነፍስ ሰጠ። በዛ ምድረ በዳ በጦር አገር መኪና መንገድ በሌለበት ውሃ በሌለበት መብራት በሌለበት ሰው እንኳን በእግር ለመጓዝ በሚፈራበት በጦር ሜዳ ላይ እግዚአብሔር ቤቱን ሰራ። ስለዛ ወንድ አለቅሳለሁ፣ እጸልያለሁ። ብዙ የሚያስፈልጋቸው ነገር አለ። ለካ ሐዋርያው ጳውሎስ የክርስቶስ ፍቅር ግድ ያለበት ምክንያት ፍቅሩ ስላሸነፈው ስለሌሎች ይጨነቃል። ምክንያቱም እዛ ሲሆን ከነሱ ጋር የተጫወት እያለቀሱ ስንጽናና ነበር። እነሱ ደስታቸው እኔን ያዝናናኛል። የእኔ እዛ ደግሞ መገኘት ለእነሱ ሰማይ እንደደረሱ የሚያሳስባቸው ተስፋ ነው። ነቶ ምንድን ነው? የእግዚአብሔር አገልጋዮች ከወገኖች ጋር ሲሆኑ መጽናናት አለ። አገልጋዩም ይጽናናል፣ ተገልጋዩም ይጽናናል። እንስቃለን፣ እንበላለን፣ እንጠጣለን፣ ሸክማችን እንጋራለን። ስለዚህ ሐዋርያው ጳውሎስ አብሬ ከእናንተ ጋር እንድጽናና ስለምፈልግ መሄድ እፈልጋለሁ፣ ደግሞም ይሄንን ታውቁ ዘንድ እወዳለሁ ይላል። ክብር ለእግዚአብሔር። እስኪ ደግሞ ከ14 እስከ 17 ምንድን ነው የምለው? የእግዚአብሔር ባሪያ 9ኛው ክፍል ከቁጥር 14 እስከ 17 እንዲህ ይላል። ለግሪክ ሰዎችና ላልተማሩ፣ ለጥበበኞችና ለማያስተውሉ ዕዳ አለብኝ። አቤት አቤት! ይህ መቼስ በእርግጥ በግሪክ ዋነኛው በኦሪጂናል በምጻፈው ቃል ላይ ጠንካራ አባባል ነው። በአማርኛ ግን ለግሪክ ሰዎችና ላልተማሩም ለጥበበኞችና ለማያስተውሉም ዕዳ አለብኝ። ስለዚህም በምቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። 16 በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለሚያምኑም ሁሉ የእግዚአብሔር ኃይል ለማዳን ነውና አሳሳባት ጻድቅ በእምነት ይኖራል ተብሎ እንደተጻፈ እግዚአብሔር ጽድቅ ከእምነት ወደ እምነት ይገለጣልና ብሎ ተናገራል። አሮ ጳውሎስ ለግሪክ ሰዎች ይላል። እንግዲህ የግሪክ ሰዎች ታስተውሳታችሁ ግሪክ የፍልስፍና ሀገር ነው። ብዙ ፈላስፋዎች ከግሪክ ወጥቷል። ግሪክን ልዩ የሚያደርገው ሪሊ እውነትን ለማወቅ ያላቸው ዝንባሌያቸው በጣም ውስን ነው። የግሪክ ፈላስፋዎች ወደ ገበያ ይወጣሉ፣ ወደ ከበረታ ስፍራ፣ ከፍ ወዳለ ስፍራ ወይንም ጉባኤ ወዳለበት፣ ብዙ ሰዎች ወዳለበት ይወጡና ፈለስፎች መከራከርን ወዳን ጥያቄ ያነሱና በዛ ጥያቄ ላይ የሚያስተውሉትን ምላሽ በመስጠት በዛ የመረኩት ለእውነት ያላቸው ግንዛቤ ሐሳዊ ምላሽ ነው እንጂ እውነትን እንደ እውነትነት ለመረዳት ያልተዘጋጀ አንደበት ያላቸው ግሪኮች ናቸው። ምክንያቱም ለነሱ እውነት ሪላቲቭ ነው ይላሉ። ሪላቲቭ እውነት ሪላቲቭ እውነት ፍጹም ነው። እዚህ ለግሪኩም ሰዎች ላልተማሩም ይላል ደግሞ ለጥበበኞችም፣ ስለ ጥበብ ብዙ ተነጋግረናል። ለማስተውልም እዳለብሽ እተ እዳለብህ ወንድሜ ለእንደዚህ አይነት ሰዎች ለሚያፈዙ እንደው ሐዋርያው ጳውሎስ እንግዲህ አንዳንድ የሰዎች አንዳንድ ስፍራ ለመሄድ አስበው ሳይሄዱ ሲቀሩ ፈርቶ እንደቀሩ ምናልባት ሞትን ፈርቶ ወይንም እስራትን ፈርቶ ወይንም ግርፋትን ፈርቶ እንደቀሩ የሚያስቡ ሰዎች ጥቂቶች አይደሉም። እዚህ ሐዋርያው ጳውሎስ የወንጌሉን ዋና ምስጢር ላይ ቁጥር 16:7 ላይ በወንጌል አላፍርምና ይሄ አባባል ወንጌል መከበር ያለበት የእግዚአብሔር ስም መገለጫ እንደሆነ አላፍርበትም። ምናልባት ለእናንተ ሊመስል ይችላል፣ ምናልባት ያልመጣሁት ወደ ሮሜ ያልመጣሁት ስራትን ወይንም ግርፋትን ወይንም ሞትን ፈርቼ መስራችሉ ኖራችሁ ልትኖሩ ትችላላችሁ፣ ግን በወንጌል አላፍርም። ወንጌል በሚያመጣው ነገር ሁሉን ለመቀበል ሐዋርያው ጳውሎስ ያን ሁሉ ተቀብሏል። ግን ለማያስተውሉት ምክንያት ይኖረዋል፣ ያልመጣበት ምክንያት ይኖራል። ምናልባት ይታሰር ይሆናል፣ ይገደል ይሆናል፣ ይሰየፍ ይሆናል የሚሉ ሰዎች ጥቂቶች አይደሉ። ሰዎች የራሳቸውን ሀሳብ ያስቀምጣሉ፣ በዘመናችንም በመካከላችንም አለ። ግን ሐዋርያው ጳውሎስ እንደዛ አይደለም፣ በወንጌል አላፍርምና ትዝ ይለኛል። በደርግ ጊዜ እኔ እንግዲህ ገና ቲኔጅ ደረጃ ላይ ነኝ በዛን ዘመንና አስታውሳለሁ፣ ኩየራ ስማር የጠረኛ ክፍል ተማሪ ነበርኩና እኔ እንግዲህ ያው በልጅነት ነው ትምህርት እየገፋው የመጣውና ደግሞ ብዙ አልገፋም በዛ ማለት ነው። የማረሰው ኩየራ ስንማር አስታውሳለሁ፣ ደርግ በቃ በጣም የደርግ ዘመን በጣም በደራበት ሁኔታ ላይ ነበር። ቤተክርስቲያንን ሲያፈርሱ፣ ክርስቲያኖችን ሲያሳስሩ በነበሩበት ወቅት ትላልቅ መጽሐፍ ቅዱስ ከልቤ ነው የምላቸው፣ ትላልቅ ሙሉ መጽሐፍ ቅዱስ ከዘፍጥረት እስከ ራዕየ ዮሐንስ ድረስ ያለውን መጽሐፍ ቅዱስ የተሸከሙ መጡ ሁሉ መረናታን የሚያናውጡ ሁሉ አሁን በኪሳቸው ውስጥ አዲስ ኪዳን ብቻ እያዙ ስመጡ ነበር የመጡበት ጊዜ አስታውሳለሁ። ይህ በአይኔ ያየሁት በጆሮ ሰንባው ሰን በአይኔ ያየሁት እውነት ስለሆነ ቃቱም ብዙዎች ያፍሩ ነበረ፣ በወንጌል ያፍሩ ነበር። እንደ አንድ ወንድም ብዙዎቹ ታውቃላችሁ፣ ወይም ሁላችሁም ልታውቁ ትችላላችሁ። ትዝ ይለኛል በጣም ኃይለኛ ጠንካራ ወንድም ነው። በወንጌል ላይ ሟርት አያውቅም። እንግዲህ ያው ጸጋ እንደበዛለት ይኖራል እና አንድ ጊዜ ትዝ ይለኛል መድረክ ላይ ቆሞ በመረናታ አንዱን አዲስ ኪዳን ከእጁ ነጠቀውና ውርውር አደረገው። እጁ ከቻለበት ቤተክርስቲያን በኩየራ ቤተክርስቲያን የሚወረውረው የእግዚአብሔርን ቃል አይደለም፣ የሚወረውረው ግን አስመሳይነትን ነው ብሎ አዲስ ኪዳን እንደወረወረ ትዝ ይለኛል። ወንቱ ምንድን ነው ክርስቲያን ነን እያሉ በወንጌል የሚያፍሩ ሰዎች አሉ። ሞትን ፈርቶ ስደትን ፈርቶ የሚያፍሩ ሰዎች አሉ። ግን እግዚአብሔር የጥበብ አምላክ ነው። እንድናፍርበት ሳይሆን ስለ እውነት ጌታ ከጠራን እግዚአብሔር ከቀባን እውነቱን ተናግረን በእውነቱ ኖረን ምሳሌ ሆነን እንድናልፍ እግዚአብሔር ይፈልጋል። ሐዋርያው ጳውሎስ በዚህ ላይ በድፍረት ይናገራል። አው በወንጌል አላፍርም። ምክንያቱም አስቀድሞ ለነ ለአይሁድ ነው መጣው። አስቀድሞ አይሁድ ለሆነ ሁሉ መጥቷል፣ ግን አልተቀበሉትም። ታስታውሳላችሁ፣ በሕጋቸው መሰረት ወንጌልን ሊያጠፉ አልቻሉ፣ ክርስቶስ ኢየሱስን ሊያጠፉ አልቻሉ። ከፖለቲካ ጋር መተባበር ነበረባቸው። ስለዚህ አስቀድሞ መጣው ለአይሁድ ነበር፣ ደግሞም ለግሪክም ሰው መጥቷል። በእርግጥ ግሪኮችም ብዙዎች እውነቱን ተቀበሉ አሉ፣ ገብቶላቸው። ደግሞ ለማያምኑ ሁሉ የመጣ ወንጌል ስለሆነ በዚህ አላፍርም። ለምንድን ነው የማላፍረው ይላል ሐዋርያው ጳውሎስ። የወንጌል መሰረቱ፣ የወንጌል ዋናው ምንጩ ለማዳን የእግዚአብሔር ኃይል ስለሆነ ሃሌሉያ ወገኖች። ያ ወንጌል ነው ያዳነኝ፣ ያ ወንጌል ነው ያዳነሽ፣ ያ ወንጌል ነው ያዳነ። ካዳነን ካዳነሽ የምን ማፈር ነው? ክርስቶስ ኢየሱስ ደቀ መዛሙርቶች ሲፈሩ ልባቸውን ያነባ ሕይወታቸው ያለውን ተስፋ መቁረጥን ስጋዊነትን ይገነዘባል፣ ይረዳል። እዚህ በፈሩት ጊዜ ሁሉ ክርስቶስ ኢየሱስ የድፍረት መልእክት ተሰጣቸው ነበር። እናንተ ለምንድን ነው ስጋን ለምን ለሚያጠፉት የምትፈሩ? ስጋን ለሚያጠፉት ለጊዜው አጠፋናቸው አለቀላቸው ብሎ ገሎ ለምተውት ለምንድን ነው ለዛ የምትፈሩት? ለምንድን ነው ስጋንም ነፍስንም ሁሉንም ሊያጠፋ የሚችለውን አምላክ ለምን አትፈሩ? ወንጌል ለማዳን ኃይል አለው። ስለዚህ የወንጌል ዋና ምንጩ የማዳን ኃይል። ሃሌሉያ! እውነት ነው። ወንጌል አድኖናል። ወንጌል አድኖኛል። ወንጌል ያድናል። ይህ በድፍረት በስልጣን ለዚህ ነው እውነትን እንደ እውነትነቱ እንድንጠራ እንድንሰራ እግዚአብሔር የመረጠን። እግዚአብሔር ባሪያ በኤጁኬሽን ገጽ 54 ስትናገር ዓለም የሚፈልገው ሰው ምን አይነት ሰው እንደሆነ፣ እውነትን እንደ እውነት የምናገር ወደ ግራ ወደ ቀኝ የማይል ሰማይ ብንገለበት ምድር ብናወት ፍንክች የማይል እንደ ዋልታ ቀጥ ብሎ የሚቆም ኃጢአትን በስሙ የሚጠራውን ሰው ትፈልጋለች ብላ ነው የጻፈችው። ምክንያቱም ወንጌል ኃይል አለው። ወንጌል ኃይል አለው። ከዚህ በፊት እዚህ መስመር ተናግራለሁ። ወንጌል ክርስቶስና አንድ ሰው ዓለምን ያሸንፋል። በውጊያ ሜዳ ክርስቶስ እና አንድ ሰው በቂ ነው ለዓለም በቂ። ያዚያን ታስታውሳላችሁ፣ የኤልሳዕ አገልጋይ አይኑ ስበራ ያየው የእግዚአብሔር ኃይል፣ እግዚአብሔር ሕዝብ። ወንጌል እንደዛ አይነት ኃይል አለው፣ የማዳን ኃይል አለው። ደግሞ ጻድቅን በእምነት እንድኖር ያደርጋል። በረሃብ ዘመን፣ በስጋት ዘመን፣ በጦርነት ዘመን፣ ዓለም በምታወክበት ዘመን ኢኮኖሚ ቆታች ወደ ወረደበት የዛሬ 50 ሳንቲም ስታገኝ ነበር ዛሬ 50 ብር ሲሆን 500 ብር ሲሆን ሰዎች ሲማረሩ፣ ግን በዛ ሁሉ ውስጥ እግዚአብሔር ሰው በእምነት ይኖራል። ለምን? ወንጌል። ይህ ከእግዚአብሔር ዘንድ መጣ ነው። ክብር ለእግዚአብሔር። ስለዚህ የተወደዳችሁ ወገኖቼ እግዚአብሔር የሰጠን ጥበብ፣ እግዚአብሔር የሰጠን የእግዚአብሔር ኃይል ከኛ ጋር መኖሩን እንድንገነዘብ። እግዚአብሔር ደካማ እምነትን አይፈልግም። ፍጹም እምነት፣ ሙሉ እምነት በእግዚአብሔር ላይ እንድኖረን ይፈልጋል። እያየን ሳይሆን ኖረን እንድንመለከተው። ምን ማለት ነው? እምነት ኖረን የእግዚአብሔር ሰው ስኖር በእምነት ይኖራል። አይ ግን ይቀበላል። አይጨብጥም ግን ከሱ ጋር ይኖራል አይከሳም የሚበላውን የሚጠጣውን ምን እንደሆነ አታውቁም ግን እጥፍ ድርብ አድጎ ወፍሮ በጤና ይኖራል ምክንያቱም ጻድቅ በእምነት ይኖራል ጻድቅ በሚያየው አይደለም ጻድቅ በሚያምነው ይኖራል ዳዊትን ታስታውሳላችሁ ተራ እረኛ ነው እግዚአብሔር ሙዚቀኛ አደረገው አስገራሚ ድምፅ ሰጠው የንጉሥን ልብ ሲያስደስት መልሶ እግዚአብሔር በንጉሥነት ወንበር ላይ አስቀመጠው ያ ብቻ አልበቃ ስለ እግዚአብሔር ጥበብን ማስተዋልን ሰጠው በምድር ላይ የሚያስፈልገው ነገር ሁሉ ሰጠው ያንን ሁሉ ያየ ሰው ነው እኔ ማን ነኝ እኔ ማን ነኝ ያለ ሰው ነው በእድሜ ዘመኑ ወደ ማብቂያ ላይ የለመነውን ልመና ታክ ሁለት ነገሮችን ደሃ ሆኖ እንዳይለምን በስተበት ደግሞ በእግዚአብሔር ላይ በትዕቢት እንዳይናገር እለት እለትን በቃውን እንድሰጠው የለመነ ሰው ነው ጻድቅ በእምነት ይኖራል ምድራችን ወደ ጥፋት በ ብርሃን ፍጥነት ምድራችን ወደ ጥፋት በብርሃን ፍጥነት እየከነፈች ነው እኔና እናንተንም ይዛ ነው የምትከንፈው ግን በዛ ፍጥነት ውስጥ የኔና የናንተ እምነት ልቀት ከሌለው በእምነት ካልኖርን ተሰናካክለን እንወድቃለን በእውነት ግን ጻድቅ በእምነት ይኖራል በሚሆኑት ነገሮች ሁሉ እግዚአብሔር መፍትሄ እንዳለው በመረዳት ይኖራል ሐዋርያው ጳውሎስ ይቀጥላል ከቁጥር 18 እስከ 23 እንዲህ ብሎ ይናገራል እውነትን ባመጣ በሚከለክሉ ሰዎች በአጣተኝነታቸውና ባመጻቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላችሁ ስለእግዚአብሔር ሊታወቅ ስለእግዚአብሔር ሊታወቅ የማይቻለው በእነርሱ ዘንድ ግልጥ ነውና እነ ቁጥር 19ን እንደገና ይደግማሉ ብዙ ሰዎች ይህን ሐሳብ አስተውሉት 19 እግዚአብሔር ስለገለጠላችሁ ስለእግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና ይላል አልተሰወረም አለ የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና ጥበበኞች ነን ስሉ ደንቆሮች ሆኑ የማይጠፋውንም የእግዚአብሔርን ክብር በመጠፋ ሰውና በወፎች በአራት እግር ባላቸው በመንቀሳቀሱትም መልክ መስለው ለወጡ ብሎ ሲናገር እስኪ ወደኋላ እንመለስ በተቆጣጣችሁ ሐዋርያው ጳውሎስ ይህንን በዘመናቸው የነበረውን ዛሬም በእኛ ዘመንም አለ ይሄ በግልጽ ይታያል እውነትን ባመጻ በሚከለክሉ ሰዎች በኃጢአተኝነታቸውና ባመጻቸው ላይ እግዚአብሔር ቁጣ ከሰማይ ይገለጣል ይሄንን ብዙን ጊዜ እግዚአብሔር በሰጠኝ እድል ተናግሬያለሁ ወገኖችም ተናግሯል ብዬ አምናለሁ አይዛብ ከእግዚአብሔር ዘንድ የሚመጣ ፀሐይ ያገኛቸዋል ከእግዚአብሔር ዘንድ የሚዘንብ ዝናብ ያገኛቸዋል እግዚአብሔር ለክርስቲያኖች ለጻድቃን የሚሰጣውን የፀሐይንም ብርሃን ዝናብንም በጊዜ የሚበሉትንም በጊዜ ይሰጣል። እግዚአብሔር ኃጢአተኛ ነ ኃጢአተኛ ነሽ ብሎ ሰውን አይለይም። ግን ዓለም የሌለው አይዛብ የሌላቸው ለእግዚአብሔር ሰዎች ብቻ የታዘዘ አንድ ነገር አለ ወገኖችን፣ አብክረን እንድናውቀው እግዚአብሔር ይፈልጋል። የእግዚአብሔር ጥበቃ፣ የእግዚአብሔር ከለላ፣ የእግዚአብሔር ጋሻ መሆን፣ የእግዚአብሔር መታመኛ መሆን ለአይዛብ የላቸው። ለምን? ምርጫቸው ስለሆነ። ይሄ በጣም በጣም ጥልቅ የሆነ የወንጌል ግንዛቤን የሚጠይቅ ነገር ነው። ምክንያቱም እግዚአብሔር ከለላ የሚያደርገው እግዚአብሔር ጋሻ የሚሆንለት እግዚአብሔር ጠበቃ የሚሆንለት እግዚአብሔር አምላኩ የሆነ ሕዝብ ብቻ ነው። ሌላው ሕዝብ ግን ተፈጥሮ የሚሰጠው ጸጋ ለሁሉም ይሰጣል። እግዚአብሔር ክብር ለእግዚአብሔር። ምንም እግዚአብሔር ይሰጣል። በምድር የፈለጉትን ሁሉ ይሰጣል። ግን የሌላቸው አንድና አንድ ነገር ብቻ ነው አይዛብ፣ የእግዚአብሔር ከለላ፣ የእግዚአብሔር ጥበቃ፣ የእግዚአብሔር ኃይል ከነሱ ጋር አይደለም። ለዚህ ነው ሁሉ ጊዜ በወንጌል ላይ እግዚአብሔር መንፈስ ቅዱስ የማቋርጥ መልእክት የሚሰጠን። በኃጢአተኝነታቸው በአመጻቸው ላይ ስላሉ ቁጣ ነው ከሰማይ የሚገለጠው፣ ቅጣት ነው የሚመጣው ምርጫ ስለሆነ። ለምን ይላል ቁጥር 10 ስለተገለጠላቸው። ወገኖች፣ አንዳንድ ሰዎች እያወቁ የሚያደርጉ ሰዎች አሉ። አንድን ነገር እያወቁ የሚያደርጉ ይህ እውነት ተገልጦላቸዋል ይላል። እንደውም ቁጥር 19ን ስደመድም ሳለን ግን በእነዚህ ሰዎች ውስጥ ልታወቅ የሚያስፈልግ ነገር ሁሉ ግልጽ ነው ይላል። ምንም የተሰወረ ነገር የለም። አንድ ጊዜ በደርግ ዘመን ነው፣ ስሙን አልጠራም፣ በጣም የተማረ ወንድም ነው። በጣም በተለይ በአካባቢያችን ዶክተር በሕክምና ዶክተር ተብሎ የተሰየመ ታላቅ የሚከበር ወንድም ነው እና በደርግ ጊዜ በሕክምና መስክ መስራት ይችል በፖለቲካ ገባ እና በጣም ገርሞን፣ እኛ ደግሞ ያን ጊዜ እንግዲህ ያው ምን በምን እንገናኛለን፣ በእድሜም በምንም በእውቀትም እናንሳለን፣ ግን አቃቂ ይሰራ ነበር ያን ጊዜ እና እኛን ለመጠየቅ መጣ እና ገርሞን፣ እንዴ ምን ነው ትልቅ ሰው እግዚአብሔር አድርጎ በሕክምና ዶክተር ተብለ አሁንም በፖለቲካ ውስጥ በደርግ ያውም በደርግ ዘመን ያውም ክርስቲያኖችን በሚጨርስ ቤተክርስቲያንን በሚያጠፋ በዚህ ምን ነው ምን እግዚአብሔር በበደል ነው እንደዚህ አይነት ነገር ውስጥ ገባው? እስኪ እውነቱን ንገረን አለ። እናንተ ምን ነካችኋል? እደማ አውቃለሁ፣ አዎ ደርግ ምንነቱን አውቃለሁ። ግን ምን መሰላችሁ፣ ሙያ ስላለኝ ደርግ በስልጣን እስካለ ድረስ ይበላለሁ። ደርግ ደግሞ ሲወድቅ ወደ ሙያ ይመለሳለሁ ብሎ የሰጠ ምላሽ ፈንቱ ምንድን ነው? ያውቃል ማለት ነው። ፖለቲካ ስርዓቱን ያውቃል፣ የሚያደርገውን በሚገባ ያውቃል። ግን በዛ ውስጥ ለመኖር ለመጠቀም ምርጫ አድርጓል። እግዚአብሔር ቃል ግልጽ ነው። እነዚህ ሰዎች እውነት ተገልጦላቸዋል። ግልጽ ነው፣ አልተሰወረም። ስለዚህ ቁጣ ይገለጣል። የእግዚአብሔር ከለላ የላቸው፣ እግዚአብሔር ጥበቃ አልፈለጉም። ስለዚህ እግዚአብሔር ለእነሱ ከለላ ሊሆን አይችልም። ምክንያቱም የማይታየው የዘላለም ኃይሉ እንኳን አልተገልጦላቸው፣ እያዩ ግን በዛ ክብር መኖር አልቻሉም ይላል። እዚህ ቁጥር 21ን አነብና አጠቃላለሁ እንደ እግዚአብሔር ፈቃድ። በሚቀጥለው ቀን ደግሞ በሚቀጥለው ጊዜ እንቀጥላለን ማለት ነው። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከፍጥረት ወይንም ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። ስለዚህ እግዚአብሔርን ያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመሃኙትን አጥ ነገር ግን ባሳባቸው ከንቱ ሆኖ የማስተውሉ ልባቸው ከለመላ ለእግዚአብሔር ቃል እንደ ጌታ ፈቃድ በመቀጠለው ሳምንት ከቁጥር 21 ቀጥለን እናለን። የሰጠን ቃል እግዚአብሔር ባርክልን፣ በቃሉ ወምኖርበትን ጸጋ ያብዛልን። እግዚአብሔር ጸጋና ሰላም ይብዛልን። ትንጠራው ይስማን፣ ጥላት ከሚያዘጋጀው ቀስት ይሰውረን። እንደተለመደው በቀኝ መዳቡ ቀልጾ ያዘን። እግዚአብሔር ባርካችሁ፣ መልካም ምሽት እመኛለሁ። ደህና ደሩ።
አሜን አሜን። ዶክተር እግዚአብሔር አብዝቶ ይባርክ። ጎነ ስለዚህ ግሩም ቃል እኛም ጸንተን በወንጌል ሳናፈር እስከ መጨረሻ እኛም ቆመን ለሌሎችም ደርሰን መጨረሻችን ያማረ እንዲሆን ጌታ ይርዳን። እግዚአብሔር አብዝቶ ይባርክ። ከዚህ በመቀጠል ይታችን ሂሩት መዝሙር ታቀርብልናለች። ሂሩት እንኳን ደህና መጣሽ። እግዚአብሔር ይባርክሽ። መስመሩን ላንቺ ለቃለሁ።
አሜን። እግዚአብሔር አምላክ የተመሰገነ ይሁን ስለመጣልን ቃል። እግዚአብሔርን እናመሰግናለሁ። እግዚአብሔር ይባርክ ወንድሜ አማኑኤል። ከድሮ መዝሙር መጻፋችን 233ን ዘምራለሁ። የኢየሱስ ግሩም ጸጋ የኢየሱስ ግሩም ጸጋ ኃጢአቴን ሸፈነው ምላሴስ እንዴት ትጥፋ ክብሩን ለመናገር ሸክሜን ከላይ አነሳ እኔም ነፃ ወጣ ባስገራሚው በኢየሱስ ጸጋ ድኛለሁ። ታላቁ የኢየሱስ ግሩም ጸጋ ከጥልቁ ባህር የላቀ ነው። ግሩም ጸጋ ይበቃኛል፣ ለኔ ይበቃኛል፣ ኃጢአቴን ሁሉ ያጠፋልኛል፣ ካፍለቴንም ይሰውረዋል። ለኢየሱስም ክብር ይሁን አሜን ለዘላለም። የኢየሱስ ግሩም ጸጋ ፈልጎ ያገኘኝ በእርሱ ይቅር ተብዬ ለዘላለም ዳንሁ። ከእግር ብረት ተፈታው ነፃነት አገኘው ባስገራሚው በኢየሱስ ጸጋ ድኛለሁ። ታላቁ የኢየሱስ ግሩም ጸጋ ከጥልቁ ባህር ለቀነ ግሩም ጸጋ ይበቃኛል፣ ለኔ ይበቃኛል፣ ኃጢአቴን ሁሉ ያጠፋልኛል፣ ናፍረቴንም ይሰውረዋል። ለኢየሱስም ክብር ይሁን አሜን ለዘላለም። የኢየሱስ ግሩም ጸጋ ርኩሱን ያነጻል፣ ጸንቶ በቆመው ኃይሉ ልጁ ያደርገዋል። ሰላም ለልቡ ሰጥቶ ያወርሰዋል ክብሩ አስደናቂው የኢየሱስ ጸጋ ይመስገን
ታላቁ የኢየሱስ ግሩም ጸጋ ከጥልቁ ባፉ ይላገረ ግሩም ጸጋ ይበቃኛል ለኔ ይበቃኛል ኃጢአቴን ሁሉ ያጠፋልኛል ኀፍረቴንም ይሰውረዋል ለኢየሱስ ክብር ይሁን አሜን ለዘላለም
አሜን 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 ሩት እግዚአብሔር አብዝቶ ይባርክሽ በእውነት ስለዚህ ግሩም መዝሙር ቆንጆ አድርገሽ ነው የዘመርሽው እግዚአብሔር አብዝቶ ይባርክሽ ምክንያትሽን ይጨምርልሽ አዎ መገለጫ ስለሌለው ስለጸጋው አመስግነን አመስግነን አንጠግብም ክብር ለእግዚአብሔር ይሁን እንግዲህ ፕሮግራሙን ወደ መጨረሻ እናመጣለን ሳሎም በቀን 3 ጊዜ ጧት በ6 ቀን በ12 ማታ በ8 አርብ ምሽት የሳምንቱን ሰንበት ምህርት ክለሳ ቅዳሜ ሰንበት ቤተክርስቲያን መሄድ ለማይችሉ ሙሉ አገልግሎት ከ10:45 ፒኤም ጀምሮ ይሰጣል የተቀደመውን ለመስማት 6054754986 ፓስኮድ 7168 ፓውንድ በመጫን እንደገና መስማት ሌሎችንም መጋበዝ ይቻላል የአንድሩስ ዩኒቨርሲቲ ኮንፈረንስ ያው ከጁላይ 1 እስከ 5 የሚጀመረው ምዝገባው ተጀምሯል መጀመሩን ታቃላችሁ እንግዲህ በምዝገባም እንዲሁም ስለ ፕሮግራሙ ክንዋኔ ሁሉ በጸሎት እንደግፍ መጸለይ ያለብን በጸሎት እየጸለይን እንጠብቃለን እንግዲህ መልካም ጊዜ እንዲሆነ ከዚህ በመቀጠል የኤሌክትሮን ፕሮግራም በጸሎት የሚዘጋልን እህታችን ልሳኔ ናት ታችን ልሳኔ መስመሩን ላንቺ ለቃለውኝ እግዚአብሔር አብዝቶ ይባርክሽ
ጌታ ይባርክሽ ድምፅ ይሰማል
ይሰማል
እሺ ሁሉን የምትገዛ የዘላለም አምላክ የዘመናት ንጉስ እግዚአብሔር በላይ በሰማይ በከፍታ ያለ አምላክ ዝቅ ብለህ ልጆችህን እኛን ባለንበት ስፍራ ሁሉ የምትመለከት የሚያስፈልገንን ሁሉ ከእጅ የምትሰጠን ከፊት መሪ ከኋላ ደጀን የምትሆነን የዘላለም አምላክ እግዚአብሔር ሆይ እናመሰግናለን ጥበቃህ ስለበዛልን እናመሰግናለን ምህረት ስለበዛልን ጌታ እግዚአብሔር አምላክ ሆይ ከኛ ጋር አብረህን ስለሆንክ ከጅምር እስከ መጨረሻ እስከዚህ ሰዓት ድረስ ከኛ ጋር አብረህ ያልተለየን ያስተማርከን ያሰለጠንከን ያሳሰብከን የቀሰቀስከን እግዚአብሔር አምላክ እናመሰግናለን አንተ መልካም አምላክ ነህ የኛ ጌታ እንደኛ እንደ ሰዎችም አይደለህ አንተ ግሩም እና ድንቅ ሆንክ አባት ነህ አንተን ከማንም ጋራ ልናወዳድር ልናስተያይ ማንችልም አንተ ትልቅ ነህ ከአእምሯችን በላይ ሆንክ ለእኛ ግን ሁሉ ጊዜ የምትራራልን ለእኛ የሚያስፈልገንን ሁሉ ልሰጠን ጌታ እግዚአብሔር አምላክ ቃል የገባህልን አምላክ አባት እናመሰግናለን ስለበዛልን ምህረት ምስጋና ክብር ውዳሴ አምልኮ ስግደት ለአንተ እንሰጣለን እግዚአብሔር አምላክ ሆይ ተመስገን በዚህ ስፍራ የዘላለም አምላክ እግዚአብሔር ሆይ ከጅምር እስከ መጨረሻ እህት ስትመራ ከዛም የአንተ ልጆች በተሰጣቸው ላንቃ በዝማሬ ሲያገለግሉ በዛም ሰንበት ትምህርትን ከሚያስተምረው ወንድማችን ጋር ሆነን ጌታ ሆይ አንተን ታላቅነት ኃያልነት አንተ ላርክልን ልታረግልን ስለገባኸው ቃል ሁሉ ስንማር ቆይተናል። ጌታ ሆይ ደግሞ ወንድማችን ቃል ይዞ መጣ። እግዚአብሔር አምላክ የሚያነቃቃውን ቃል የዘላለም አምላክ እግዚአብሔር ሆይ በጥንት በነ ጳውሎስ ጊዜ ሲሰራ የነበረው ታላቁ የዘላለም አምላክ ጥበቃና ከለላ በዚያ በበረሃ በምድረ ባዳ ጉዞ ሁሉ አምላክ አባት ከጳውሎስ ጋር አብሮ የነበረ የጥንት አምላክ ዛሬም ሕያው የሆነ አምላክ ለእኛም ስላለ ዛሬ ደግሞ ከዚያ ከጥልቁ ሲያስተምረን ነበር ወንድማችን። የዘላለም አምላክ እግዚአብሔር ሆይ እጅግ ደስ የሚል ነው። አንተ ያሰለጠንከውን ስልጠና ከአንተ ያገኙትን ደግሞ ይዘው ወደዚህ ሲያመጡ ጌታ ሆይ አንተ በእነሱ ውስጥ የሰራውን ድንቅ የተናገርከውን ለእኛ ደግሞ ሲያስተላልፉ ጌታ ሆይ ከእነሱ ጋር አብረህ ስለነበርክ እናመሰግናለን። ጌታ ሆይ በዚህ ሰዓት ያስተማሩን እነሱንም ጌታ አንተ ባርካቸው። በአገልግሎት የተሰለፉትን አገልጋዮችን በሙሉ የዘላለም አምላክ እግዚአብሔር ሆይ ባላቸው መክሊት ባላቸው እውቀት አንተ በሰጠሃቸው ጌታዬና አምላክ ሆይ ማስተዋል ሊያገለግሉን ጌታዬና አምላክ ሆይ ፈቃደኛ ሆነው የወጡትን ሁሉ ጌታ ሆይ አንተ ስለተጠቀምኳቸው ተመስገን። አሁንም ባርካቸው በቤታቸው በሕይወታቸው በኑሯቸው በልጆቻቸው ጌታዬና አምላክ ሆይ በልጆቻቸው ባላቸው በሚጠይቁህ ጥያቄያቸው ሁሉ መልስ ሆነ አብረሃቸው ጌታዬና አምላክ ሆይ እንድትሆን የዘላለም አምላክ እግዚአብሔር ሆይ እንድትባርካቸው እለምናለሁ አባባ። በዚህን ሰዓት ደግሞ ጌታ ሆይ እኛም በዚህ ስፍራ ሆነን እየሰማን ያለን ጌታ አዳማጮች የዘላለም አምላክ እግዚአብሔር ሆይ በሰማነው እነሱም ባስተማሩት የዘላለም አምላክ እግዚአብሔር ሆይ በፊትህ ቆመን እንድንገኝ አንተን እያየን እንድንጓዝ አንተ መሪ መሆንክን እንድናውቅ የዘላለም አምላክ እግዚአብሔር ሆይ በዚህ በተማርነው ትምህርት ደግሞ ጌታ ሆይ ጸንተን እንድንቆም አንተ እንትረዳን ፈቃድ ይሁን። የዘላለም አምላክ እግዚአብሔር ሆይ አንተ ቅዱስ አምላክ ነህ፣ አንተ መሐሪ ነህ፣ አንተ ይቅር ባይ ነህ፣ አንተ ዳሳሽ ነህ፣ አንተ ፈዋሽ ነህ። የዘላለም አምላክ እግዚአብሔር ሆይ ከኛ ጋር አብረህን በመሆን የሚከብደኝን ነገር ሁሉ ወደፊት ይዘን ስንመጣ በትንሹም ሆነ በትልቁ ጌታ ሆይ ያለ አንተ ምንም አንዳችም ነገር ልናደርግ ስለማንችል አሁን ደግሞ እያንዳንዳችን ወደፊት መጥተናል። ጌታ ሆይ በዚህ በከፋ ዘመን በአስቸጋሪ በሆነ ዘመን ጌታ ሆይ የምናየውና የምንሰማው ሁሉ የሚያስፈራ በሆነበት ዘመን ጌታ ሆይ አንተ ደግሞ በፊትህ ልንቆም ጌታ ሆይ አንተን ቀና ብለን እንድናይ ሁሉ ጊዜ ደግሞ እየመከርከን ጌታ ሆይ እየተናገርከን ስላለ እያሰለጠንከን ስላለ ጌታዬና አምላክ ሆይ እንዳንፈራ እንዳንደነግጥ አንተን እግዚአብሔርን እንድናይ በጎናችን አንተ መሆንክን እንድናውቅ እግዚአብሔር አምላክ ሆይ እያሳሰብከን ስላለ እናመሰግናለን። አሁንም በፊትህ ጸንተን እንድንቆም እርዳን ጌታ ሆይ እርዳን እንዳንፈራ። ጌታዬና አምላክ ሆይ ፍርሃት ከጠላት ነው። በአንተ በክርስቶስ ኢየሱስ ፊት ጌታ እግዚአብሔር አምላክ ሆይ የእምነት ድፍረት አንተ ሰጥተህን በፊት መቆም እንድንችል እርዳን። ጌታ ሆይ አንተን ጠይቀን መሻታችን ጌታ ሆይ በፊት አቅርበን እግዚአብሔር አምላክ አባት ሆይ አንተ አድገህልን በምስጋና በድል ወደፊት እንድንገሰግስ እርዳን። የአንተን መምጫ እጅግ በቀረበ ሰዓት ነው ያለ ነው ጌታ ሆይ የዘላለም አምላክ እግዚአብሔር ሆይ አንተ ለእያንዳንዳችን ለልጆችህ የሚያስፈልገው ነገር ታውቃለህ። ገና ከእናቶቻችን ማህፀን ሳንወለድ በፊት ታውቀናለህ እና ጌታ ሆይ ደግሞ መጨረሻችንን ጌታ እግዚአብሔር አምላክ አንተ ታውቃለህ እና የዘላለም አምላክ እግዚአብሔር ሆይ በጠላት እጅ ወድቀን እንዳንቀር በፊቴ ጌታ ጸንተን እንድንቆም እያንዳንዳችን በፊቴ የዘላለም አምላክ እግዚአብሔር ሆይ በሕይወት መዝገብ ላይ ስሞቻችን ተጽፎ እንዲገኝ የዘላለም አምላክ በፊቴ ጌታ እንድንታይ ጻድቁ ጌታ ይቅርባዩ ጌታ ምሕረት እንድታረግልን ይቅር እንድትለን ወደ አንተ እንቀርባለን፣ እናጽናሃለን። ጌታ ሆይ ልመናችን ጸሎታችን አንተ ስማ። እያንዳንዳችንን ደግሞ ወደፊቴ ወደ አንተ በመቅረብ ንስሐ እንድንገባ የዘላለም አምላክ እግዚአብሔር ሆይ እንደ ቃሌ መሰረት በፊቴ እንድንበረታ ወንድሞቻችንና እህቶቻችን የዘላለም አምላክ እግዚአብሔር ሆይ አንተ እንደወደድከን እንወዳቸው የዘላለም አምላክ እግዚአብሔር ይቅር እንድንባባል ወደ አንተ እንድንቀርብ አንተ እንትረዳን ፈቃድ ይሁን። የዘላለም አምላክ እግዚአብሔር አደራ ለአንተ እንሰጣለን። አንተን ጠይቀን ጌታ ሆይ ምንም አተን አናቅም፣ አፍረንም አናቅም። ጌታ ሆይ ወደ አንተ ተጠጋ ማንም ወድቆ አያውቅም። እግዚአብሔር አምላክ አንተ እርዳን፣ አግዘን፣ ደግፈን፣ ለውጠን፣ አድሰን፣ ወደፊት አቅርበን። የዘላለም አምላክ እግዚአብሔር አደራ ሰጠን፣ አደራ ለአንተ እንሰጣለን። ከእያንዳንዳችን ጋር አብረህ እንድትሆን በዚህ ሰዓት ጌታ ሆይ ሸክም ሆኖብን በፊት ያስቀመጥናቸው ብዙ ጥያቄዎች አሉ። መልስ ሆንልን ጌታ ሆይ። ለታመሙት ፈውስ፣ ለታሰሩት መፈታትን እንድትሰጥ ጌታ ሆይ እንለምናለን። የዘላለም አምላክ ልጆቻችን፣ የልጅ ልጆቻችን የዘላለም አምላክ እኛነታችንን ሁሉ በፊቴ እናመጣለን። መሳዮቻችንና መሳዮቻቸውን ሁሉ በዓለም ዙሪያ በሀገራችን በኢትዮጵያ ዙሪያ ያሉትን ጌታ ዘር ግንዶቻችን የዘላለም አምላክ እግዚአብሔር ወገኖቻችን ያንተን ልጆች በሙሉ በፊቴ እናመጣቸዋለን። ጌታ አገልጋዮችን አንተ ደግሞ ከፊት ለፊታቸው በመውጣት ጌታ አንደበት ምላሶቻቸውን ሁሉ በመንካት ጌታ ሆይ ስምህን ለሚያበስሩት ሁሉ ኃይል እንድትሆን ፈቃድ ይሁን። ጌታ ሆይ ከእያንዳንዳችን ጋር አብረህን ሁን። ሰላምን ሰጥተ ለዚህ ሰዓት ያበቃህን የሱስ ስሜ ብሩክ ይሁን። ቀሪ ዘመናችን ሁሉ በእጅ ተረከብ። እንዲህ ከአንተ ጋር አብረን በመጓዝ ጌታ ሆይ ከአንተ ሳንለይ አንተ እጆቻችን ይዘህ ስትመራን ከጥፋት ከተማ አውጥተህ ጌታዬና አምላክ ሆይ ወደ መልካሙ ስፍራ ልትመራን እያንዳንዳችን እጅ አንተ እንድትይዘን ፈቃድ ይሁን። ጌታ ሆይ ተስፋችን አንተን ለማየት ነው። ተስፋችን ጌታ ሆይ ሰማይን ወራሾች ልንሆን ልጆች እንዳልክን ያንተ ልጆች ሆነን እንድንቆም አንተ እርዳን፣ እርዳን። ጌታ ሆይ አትለየን፣ ምህረትን ስጠን፣ ሰላምን አብዛልን፣ ይቅር ብለህ ማረን። ከቤቴ አቁመን ለየን። የምንጠይቅን የምንለምንን ሁሉ ልመና ጌታ ሆይ አንተ ስማ፣ መልስ ሁንልን። በዚህ ስፍራ ያለን ሁላችንም ጌታ ሆይ አንተ የነካን በአንተ የተፈወስን የዘላለም አምላክ እግዚአብሔር ሆይ በአንተ ምህረትን ያገኘን ልጆችን እንድንቆም እርዳን። የኔንም የወገኖችንም ኃጢአት በደል ይቅር በለን። ሰላምን አብዛልን። በዚህ ሰዓት ጌታ ሆይ በተለያየ አቅጣጫ ያሉ ወገኖችን የዘላለም አምላክ እግዚአብሔር በዚህ በክፉ ጊዜ በክፉ ዘመን ጌታ ሆይ ውጊያ ጦርነት በበዛበት ዘመን የዘላለም አምላክ እግዚአብሔር ሆይ ብዙ ማጣት ብዙ ጭንቀት በበዛበት ዘመን አእምሯችን ጌታ ሆይ አንተ ግዛ፣ እዚህን አንተ ተቆጣጠር። ለቤቴ አብቃን፣ ስትመጣ አስብን፣ ኃጢአት በደላችን ሁሉ ይቅር በለን። በሰላም ጠብቀህ ለዚህ ሰዓት ስላበቃህን እናመሰግናለን። ሌሊቱን በሰላም ያሳድረን። ስለምታደርግና ልታደርግልን ስላለው ነገር ሁሉ ተመስገን። ሁሉ እንደ ፈቃድ ውድ ይሁንልን በጌታ በኢየሱስ ክርስቶስ ያው ስም አሜን፣ አሜን፣
አሜን፣ አሜን። ጌታችን ልሳኔ እግዚአብሔር አብስቶ ባርክሽ። በእውነት ለግሩም ጸሎት ስለባረክሽን ጸሎትሽ መልስ አግኝተው ለምስጋና ያቁመን። የአንቺ ንግሪ ጸሎት ይመለስልሽ። እግዚአብሔር አብዝቶ ይባርክሽ። በእውነት እስከ መጨረሻ ጸንታችሁ ታግሳችሁ ፕሮግራሙን የተካፈላችሁ ሁሉ የበረከቱ ተካፋዮች ስለሆናችሁ እግዚአብሔር አብዝቶ ይባርካችሁ። በተመሳሳይ ፕሮግራም ከመንገና የጌታ ጸጋ ከሁላችን ጋር ይሁን ደህና አደሩ
ደህና አደሩ ተባረክ